Stockholm ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤናስጥልን አድማጮችን ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የመንግስት ዋና ተግባር የዜጎችን ደህንነት ማስጠበቅ ነው። መንግስት በህዝብ ለህዝብ የተቀጠረ ዘበኛ ነው ማለት ይቻላል። ዘበኛ ቤቱንና ቤተሰቡን ከጥቃት መታደግ ካልቻለ ወይም ከለገመ ይባረራል አሊያም ከሌባ ጋር ተመሳጠረ ተብሎ ይከሰሳል። ላለፉት በርካታ ወራት ዘበኛው በር ላይ የለም ወይም ደግሞ ከባለቤቶቹ ቀድሞ የተኛው አሊያም ከሌባው ጋር ሲወዳደር አቅመ ቢስ ነው። በአገሪቷ ወንጀል ይፈጸማል። ወንጀል ፈጻሚዎች ወንጀላቸውን ማሳያ በአደባባይ ይቆሩበታል። በአንጻሩ ወንጀለኛ ለፍርድ ሲቀርብ የተመለከትንበት ጊዜ ብዙ ሆነ። ተማሪ አፍኖ መውሰድ መረን የለቀቀ ወንጀል ነው። መንግስት የታጣቂዎችን ብሶት አሳስቦት እጅግ ጥንቃቄና ጥበብ የተሞላበት ዘመቻ በማድረግ ሊታደጋቸው ይገባል። አሁን ያለው ጭው ያለ ዝምታ ግን የአንድ ባላገር ተሳፋሪ ወግ የሚያስታውስ ነው። አንድ ባላገር ከወሎ ወደ አዲስ አበባ ይመጣል ለታክሲ ይሳፈራል። ወደ መወረጃው ሲቃረብ ስቴፋኖስ ላይ ወራጃ አለ ይላል። ሚኒባሱ ግን የባላገሩን ጥያቄ ይቻል ብሎ ጉዞውን ቀጠለ። ልጄዋ ወራጃ አለ ትሉ አትሰማም ወይ? ሚኒባሱ አሁንም አልቆመም። ባላገሩ ምርር ቢለው እንዴ አለ። ነገሩ እንዴት ነው? ሹፌሩ ወርዷል እንዴ?
እነሆ ሳምንታዊ የኢትዮጵያ ድምጽ ሬዲዮ ፕሮግራማችን የውድ ፕሮግራማችንን ቀጥሏል ጀምሯል። እናንተም ከኛ ጋራ እስከ ፕሮግራማችን ፍጻሜ እስከ 6 ሰዓት ድረስ እንደምትሆኑ ተስፋ በማድረግ ዛሬ ሁለት አዳዲስ እንግዶች ይዘንላችሁ መጥተናል። እንግዲህ ቃላቸውን ከተጠበቁ ያገሬ ሰው እንደሚናገረው የተናገሩት ከመጣፋ የወለዱት ይጥፋ ይላልና ቃላቸውን ከተጠበቁ የተናገሩት ይሄንን ሬዲዮ ለማገልገል ፈቃደኛነን በተቻለን መጠን ብለው በጠየቅነው መሰረት ሁለት አዲስ ተባባሪዎች አግኝተናል። እስቲ እነሱን ስማቸውን ይንገሩንና ላስተዋውቃችሁና ወደ ዛሬው ፕሮግራማችን እንገባለን። በቅድሚያ ካንተ ከቀኝ በኩል ካለው ልጀምር። ማን ልበል?
እሺ በጣም አመሰግናለሁ። እኔ ዮናስ እባላለሁ።
ድምጽን ከፍ አድርግላችኋል ይሰሙ።
በጣም አመሰግናለሁ ወደዚህ የሬዲዮ ጣቢያ ስለመጣው እና ከእናንተ ጋር ስለተቀላቀልኩኝ። እኔ ዮናስ እባላለሁ።
ዮናስ አዲስ የመጣህ ነው መሰለኝ ከኢትዮጵያ። ባጭሩ ንገረን እስቲ መቼ ነው የመጣው? ቆይታል እዚህ?
እንግዲህ ከኢትዮጵያ ከመጣው አልቆየሁም በስ አንድ ወር አካባቢ ይሆነኛል።
ኦኬ። ስለዚህ ሬዲዮ እንዴት ሰማህ በአንድ ወር ጊዜ ውስጥ?
ሰዎች ናቸው እዚህ ስቶክሆልም ላይ ሬዲዮ ጣቢያ እንደዚህ አገልግሎት የሚሰጥ ሰርቪስ አለ በኢትዮጵያ በአማርኛ ቋንቋ አሉ። ስለዚህ እዛ የሬዲዮ ጣቢያ ላይ ማልዋት ከሙያዬ ጋር ስለሚያዝ።
ሙያህ ምንድነው?
እኔ የተማርኩት የሲኒማቶግራፊ ነው። በርግጥ የሜካትሮኒክስ ትምህርት ተምሬያለሁ። እዛም ያለው የኦዲዮ ቪዥዋል ወይም የድምጽና የምስል ባለሙያ ነበርኩና ማልዋት በድምጽ ሙያ ላይ እዚህ ባለው ሬዲዮ ጣቢያ ቢያንስ ሰርቪስ ባገለግል ያስበኝ።
አንተ ሙያ ያለህ ነህ በዚህ ስራ ላይ። እኛ ደግሞ ሙያው ያለው ብቻ ሳይሆን ማንኛውም ኢትዮጵያዊ ፍላጎቱ ያለውን እስካለው ድረስ እንዲመጣ እንመኛለንና እንኳን ደህና መጣ።
እንኳን ደህና ቆያችሁ።
ሌላው እንግዳችን አንተ እንኳን እዚህ ሀገር ትንሽ ቆየት ያልክ ነህ።
ቆየት ብያለሁ። ማን ራስህ ላስተዋውቅ?
አዎ
እስክንድር ሽፈራው እባላለሁ። አው ስቶኮልም ነው የምኖረው። ሬዲዮውን ፕሮግራም አብዛኛውን ጊዜ በኮሜንት በመስጠት ሐሳብ በመስጠት አንዳንድ ጉዳዮችን በግሌ እስከዛሬ ሳተፋለሁ። ሬዲዮ ፕሮግራም በጣም አስተማሪ አዝናኝ የተለያዩ ፕሮግራሞች በፖለቲካም በማህበራዊ ጉዳይ ላይ ጠቃሚነቱን በኖርኩበት ጊዜም ተገንዝቤያለሁ። ስለዚህ ያው በአለኝ ጊዜ በፍቃደኝነት ተጠሬ አክብሬ ለማገልገል ፍቃደኛ መሆኔን እገልጻለሁ። አመሰግናለሁ ጋይስ።
እንግዲህ እኛም የኢትዮጵያ ድምጽ ሬዲዮም ለእናንተ ከፍ ያለ አክብሮትና ምስጋና አለው ምስጋናውን ያቀርባል። ይሄ ሬዲዮ በነጻ ያገለግልን 26 አመት 27 አመት ደርሰናል። ከእንግዲህ ደግሞ ሌሎችም እየተጨማመሩ ይሄ ሬዲዮ 27 አመት ያገለግለ ሬዲዮ መቀጠል አለበት የሚሉ ኢትዮጵያኖች ብዙ ናቸው። እንግዲህ ያቅማቸው እንደሚያደርጉ ባለሙሉ ተስፋ ነን። በድጋሚ እንኳን ደህና መጣችሁ።
Nothing to say to me. Nothing to say to me. Nothing to say to me. በነጋ በጠባ ያድርም ስጋ ሰላም ወጣ ትግባ በአዲስ አስተሳሰብ ሁላችን ባንድ ጋር የሴትጅን ጥቃት እንበል ይበቃል ይበቃል
የአካል መንፈስ ጉዳት የስነ ልቦና ጥቃት ይበቃል ከእንግዲህ በቃት ሁላችን እንጠብቃት የጋራ ትኩረት እንስጣት በአንድነት እንቁም በንቃት እንዲቆም የሴት ልጅ ጥቃት መንግስትስ እስኪጠብቃት
አስብ የጥቃት እጅ ሰብስብ አስብ የጥቃት እጅ ሰብስብ ወንጀል ከባድ አስብ ከጣቱ ከፍሩ አስብ በመጨረሻ አስብ ስትፈት ፍሩ አስብ 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 የጥቃት እጅ ሰብስብ አስብ የጥቃት እጅ ሰብስብ አስብ 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 የጥቃት እጅ ሰብስብ
አድማጮቻችን እንግዲህ የሳምንቱ የእሁድ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን እንግዳም አለን። የዛሬው ዋናው እንግዳችን ጎተንበርግ ዩኒቨርሲቲ የልዩ ትምህርት ፕሮፌሰር የሆኑት ፕሮፌሰር ግርማ ናቸው። ከፕሮፌሰር ግርማ ጋራ ምሁር ምንድነው? የምሁርስ አስተዋጽኦ ምን መሆን አለበት? ለመሆኑ እነማን ናቸው ምሁር የሚባሉት በአንድ ህብረተሰብ ውስጥ? እነዚህንና የመሳሰሉትን ውይይት ከፕሮፌሰር ግርማ ጋራ እናደርጋለን። እሳቸውን የሚሉትን ስለ ምሁርነት በሰላም በደህና እንድት ከታተሉ እንጋብዛችኋለን። ሌላም አንድ እንግዳ ይኖረናል እንዲሁ በስልክ። ይሄኛው እንግዳችን የኢትዮጵያ ድምጽ ሬዲዮ ደንበኛ ማለት ይቻላል እናከብረው እናደንቀው ወዳጃችን ነው። በተለይ የኢትዮጵያ ህዝብና የኢትዮጵያ ወዳጅ የስዊድን ፓርላማ የገዢው ፓርቲ አባል የሆኑት የተከበሩ አንደሽ አስተርበሪ በቅርቡ ወደ ኢትዮጵያ ይሄዳሉ። ስለ ጉዟቸውም ይነግሩናል ለምን እንደሚሄዱ። በተለይ ግን ደግሞ ከኢትዮጵያኖች ይበልጥ ለኢትዮጵያኖች የሚያስቡ በመሆናቸውና ኢትዮጵያን እና ኢትዮጵያኖችን የሚወዱ በመሆናቸው በአሁኑ ጊዜ በስደት የሚገኙ በሊቢያ አካባቢ የሚገኙ ኢትዮጵያኖችና በአጠቃላይ ከምስራቅ አፍሪካ የሚሄዱ ስደተኞችን እንደ ባሪያ የሚሰቃዩ መሆናቸውን አይተው ታዝበው ይሄ ነገር በሌላው ቢቀር የስዊድን መንግስት አንድ ነገር ማድረግ አለበት ብለው የስዊድን መንግስትን አፋጠው ይዘዋል። ለምንድን ነው ዝም የሚባለው? እነዚህ ኢትዮጵያኖች ሰዎች አይደሉም ወይ? እንደ ባሪያስ መሸጥ እስኪደርሱ ድረስ ለምን ዝም ይላል ብለው ሌላው ቢያከታቸው የራሳቸው መንግስት ማፋጠት ጀምሯልና ስለዚህም ጉዳይ ከሳቸው ጋር ዛሬ አጠር ያለ ውይይት እናደርጋለን። ዜናም ጊዜውን ጠብቆ ይቀርባል። ማዝናኛ ዘመናዊና የሀገር ባህል ሙዚቃዎች ይኖሩናል። እንግዲህ ፕሮግራማችንን እስከ ፍጻሜው ድረስ ከኛ ጋር እንደምትከታተሉ ተስፋ ማድረግ። እስቲ ከሙዚቃው በፊት ዛሬ መግቢያ ላይ ያቀረብክልን ስለ መታገት ነው መሰለኝ ወይንም ደግሞ እኚህ ባላገር ወሎዬ ሾፌር የለም ወይ ወራጅ አለ ብለው ሲሉ ዝም ብሎ ይቀጠለ መኪናው መሰለኝ ሾፌር የለም ወይ ማለት ተገደዋል። ምን ለማለት ፈልገው ነው? ያሰማናችሁ ሙዚቃ አለ ሴት ልጅ ምንድነው እናትናት ነው ያለው እናትናት እህትናት እነትም ነው ሴት ልጅ እናትናት እህትናት ሁሉ ነገር ነች። ምንድነው እሱ ባቢዮቱ ግዜ ያለ ሴቶይ ተካፍሎ አቢዮቱ ግቡን አይመታም ይባል ነበር። እና ሰሞኑን ኢትዮጵያ ውስጥ ትልቅ እንትን ዜና ሆኖ ያለውና አሳዛኙ ዜና ሴቶች እህቶቻችን እንዲሁም ወንድሞቻችን ታግተዋል የዩኒቨርሲቲ ተማሪዎች። ይሄን በተመለከተ በ አንዳንድ ቦታ ቄሱም ዝም መጽሐፉም ዝም ያለ ይመስላል ግን ሚዲያ ስራው ሁኔታዎችን ክሪቲካሊ ያየ እውነትን ማውጣት ስለሆነ ይሄ ችግር የህዝብ ችግር ነው መንግስትም ይሄን ነገር እንዲያተኩርበት በማለት ይሄን ነገር ወደፊት እንዋይበታለን እናንተ ዛሬ ይሄን ሙዚቃ ተሰሙና የዚህኝን የወሎ የአውቶቡሱ መኪናው ሾፌሩ የለም ወይ ያሉትን ስታስቡ ከነዚህ ልጆች ጋር እንዴት ተውታላችሁ ካንተ ልጀምር
ያው መስራቱ የበቀቱ ሲዩም ጽሁፍ ነው በዚህ የወቅታዊ ሁኔታውን ለመግለጽ የተጻፈ ጽሁፍ ነው የመንግስትን ሚና ለመዘርዘር ሞክሯል እንግዲህ ወራጅ ተብሎ አልሳማሲል እንዴ ሹፌሩ የለም እንዴ ወይ ሞርዷል እንዴ በሚያስብል ሁኔታ የመንግስት ዝምታ የዚህን ያህል ደርሷል እንዳልከው ወይ በዘፈኑ ላይ እንደሰማ ነው ያንድ ማህበረሰብ ግማሽ አካል ወይም በፖፑሌሽን ካየነው በኢትዮጵያ ውስጥ 51% ሴቶች ናቸው መንግስትም ያንን ሚናቸውን በመገንዘብ በተለየ መልኩ 50% የስልጣን ቦታዎች ላይ እንዲሁም ሁለተኛዋ በአፍሪካ ሁለተኛዋ ፕሬዝዳንት ኢትዮጵያ ውስጥ ነው ያለችው የህግ ተቋማት ላይም እንዲሁም የምርጫ ቦርድም የሴቶች ሚና በመንግስት ተቋማት ላይ ከፍተኛ እንደሆነ የምናይበት ጊዜ ነው እንዲሁም ደግሞ ሴቶችን ያላማከለ ወይም ኮርፖሬት ያላደረገ እድገት እንደማይሆን በተለይ የዓለም አቀፍ የዩናይትድ ኔሽንስ በጻፋቸው ጽሁፎች በሴት የሚመሩ ሀገሮች ኢኮኖሚካሊ በጣም ትርፋማ እንደሆኑ ሁሉ ሴቶች የሚሳተፉባቸው ነገሮች በጣም ትርፋማና ውጤታማ እንደሚሆኑ አንድ ቤተሰብ ራሱ በቤተሰብ ውስጥ ብዙ ጊዜ ምንድነው የሰዎች የሥራ ክፍፍል ሲደረግ ዶሜስቲኩን ሥራ የቤት ውስጥ ሥራ ሴት ነች የምትሰራው ውጭውን ወንዱ ይሰራልና ጤናማ ቤተሰብ እንዲኖር ካስፈለገ ጤናማ አስተዳደግ እንዲኖር ካስፈለገ የሴቷ ሚና ከባድ ነው እንግዲህ አሁን ምን መለከተው ኢትዮጵያ ውስጥ በዚህ ሰዓት 52 53 ቀን በላይ 20 ምናምን የሚሆኑ የዩኒቨርሲቲ ተማሪዎች ሴቶች በብዛት ያሉበት ታግተዋል ለዛ ደግሞ መንግስት እየሰጠ ያለው ምላሽ ዝምታ ነው ያን በማስመልከት እኛ እንደ ሚዲያ ድምጽ መሆን አለብን ድምጽ ላይ ያላቸው ጫና መፈጠር አለበት ዝርዝሩ ብዙ ነው ለታገቱ ፖለቲካው ውስጡ ብዙ ነገር ነው እኔ ያንን ስሜት ያንጸባርቃል ብዬ ነው እንጽሁፍ ያቀርብኩት እስቲ ወደናንተ
ግን አሁን ስትናገር ሌሎቻችሁ ብትመለሱ ትላላችሁ ስትናገር የሰማሁት በብዛት ያተኮርከው ሴቶች በመሆናቸው መለቀቅ አለባቸው ምጥን ይመስላል ወንዶች ቢታገቱ ዝም ነው የሚባለው ማለት ነው
የጉዳዩን ሴንሲቲቪቲ ከፍ የሚያደርገው
ነው እንጂ
ለምሳሌ በጦር ሜዳ አሁን ለምሳሌ ቀደም ያልኩት ለዛ ዶሜስቲክ ስራውን ሴት ልጅ ብዙ ጊዜ ተሳታፊነቷ በብዛት በቤት ውስጥ ነው ባይ ኔቸር ሊሆን ይችላል ግን አሁን የጉዳዩን በብዙ ጊዜ በጦርነት የሚጎዱት አሁን ሴትና ህፃናቶች በጣም ተጋላጭ ናቸው ለእንደዚህ አይነት ችግር ማለት ነው ያንን በማስመልከትም ነው አንደኛ ሴንሲቲቪቲውን ከፍ ማድረግ
ኦኬ እንጂ በአጠቃላይ
ገታውን
ማንንም ዜጋ መታገት የለበትም መንግስት ህዝብ የቀጠረው ወይንም ደግሞ ምንድነው አንተ አስተዳድረኝ አንተ ምራኝ ብሎ የቀጠረው እየከፈለ የሚያሰራው ዘበኛው ነው ስለዚህ ያ ዘበኛ ቤቱን በመጠበቅ በትክክል መካልተበቀ ይባረራል
ወይም ከሌባ
ተመሳሳይ አዎ ይባላል እንግዲህ የእንትኑ የአነጋገር ስልቱ ነው እና ይሄን ነገር እኛ አሁን መንግስት ይሄንን ስላደረገ ይውረድ ምናምን ሳይሆን ይሄ ነገር የሚዲያ አንድ ትልቁ ኃላፊነት ምንድነው ነገሮችን ክሪቲካሊ ያየ ስተት የመሰሉትን ይሄ ነገር ይስተካከል ይሄ ትክክል አይደለም ይሄ ጥሩ ነው ማለት ስላለብን ይሄን ነገር በዚህ ላይ ደግሞ የዚህ የኢትዮጵያ ድምጽ ሬዲዮ ሲቋቋም ጀምሮ ዋና አላማው ድምጽ ለሌላቸው ድምጽ መሆኑ ማገልገል ነው አሁን አንዳንድ ቦታ ሳነብ እና አንዳንድ ቦታ ስመለከት ሳዳምጥ ወላጆች ያለቅሳሉ ልጆቻችን የት እንዳሉ አናውቅም መንግስትም ይሄን ሊነግረን አንፈልግም በጣም የሚያሳዝነው ደግሞ እጅግ በጣም ግራ የገባኝ ለኔ የአማራው ምንድነው የሚሉት የአማራ ክልል ነው የሚባለው ነው የሚጠላው ቃቃል አለ የክልሉ የአማራው ክልል ይሄ ነገር ሲነሳባቸው ልጆቻችን አምጡ የታሰሩት የታገቱት አማራዎች ናቸው የፖለቲካ ስራ ነው የምትሰሩት እኛን እንት ለማሳጣት ነው ይላሉ አሉ ይሄ ሁለት ከሆነ በጣም የሚያሳፍር ነው ምንድነው ስራቸው እዛ ተቀምጠው የማራው ፖሊሱም አቃቤ ህጉም አስተዳደሩ ምንድነው ስራቸው እዚህ የራሱን ህዝብ ካልጠበቀ የሚል ነውና እናንተ ምንድነው የምትሉት አጠራጠር አድርጋችሁ እስቲ
እሺ እኔ አመሰግናለሁ እንግዲህ እኔ የምለው መንግስት ከጊዜ ወደ ጊዜ የህዝቡን ሰላም ደህንነት የማስጠበቅ አቅም የቀነሰና የተርፈሰፈሰ የመጣበት ሁኔታ ላይ ይዩት በርግጥ ሴቶች ያው ቀደም ለተነገረው 50% ናቸው አገሪቷ ሴቶቻችን ናቸው እናቶቻችን ናቸው ልጆች ሚስት ሴት ትልቅ አስተዋጽኦ አላትና እንግዲህ ከዚህ ፍትም ይሄ ብቻ ነበር መንግስት የሰላም እና ደህንነት ማስተብክ ሁኔታ ያቃተው በተደጋጋሚ በተለያዩ ሁኔታዎች በተለያዩ በኦሮሚያ ክልልም በአማራ ክልልም ተመልክተናል በመንጋም ይፈጸሙ ግፎችን አይተናል በመንጋም ይፈጸሙ ጥፋቶችን አይተናል ለዛም መንግስት እንዳላየ ይችላል ብሎ ያለፋቸው መሆኑ ይታወቃልና እንግዲህ እኛ ድምጽ መሆን ካለብን መንግስትም ጋሚ ድረስም ከሆነ ኢትዮጵያ ዝም ይሳውም ከሆነ ሰዎቹ ልጆቹ ተማሪዎቹ በአፋጣኝ የሚለቀቁበት መንገድ ቢፈጠር
ፍላጎት አጥቶ ነው ትላላችሁ እኔ ምናልባት ያቅም ማጣት ወይንም ደግሞ የሁኔታዎች መባባስ ሁኔታዎች ካቅም በላይ መሆን ሊሆኑ ይችላሉ የሚል ግምት አለኝና መንግስትን እንዴት አርጎ ነው ህዝብ እንዲህ አይነቱን ነገር እንዲያስተካክል መርዳት የሚችለው እንዴት ነው መቃወም ብቻ ሳይሆን መርዳት ሲቻላል ወይ እንዴት
እኔ በዚህ ላይ ያለኝ አስተያየት እንደ ሀገር የግለሰቦች ጉዳይ አይደለም አሁን በተናጥል ልጆቻቸው ተያዙባቸው ቤተሰቦች ወደ ዩኒቨርሲቲ ይሄዱ እየጠየቁ ነው የክልልም ጉዳይ አይደለም ወይም የዩኒቨርሲቲ ወይም አንድ ተቋም ጉዳይ አይደለም ይሄ እንደ ሀገር ከፍተኛ ሲቪሊያንስ በግልጥ የዩኒቨርሲቲ ተማሪዎች እንደዚህ ተይዘው በሚሄዱ ጊዜ መረጃዎች ባስቸኳይ እንደ መንግስት የዜጎችን መጠበቅ ስላለበት የዜጎችን በሰላማዊ የመንቀሳቀስ ባህል በይበልጥ ዩኒቨርሲቲ ውስጥ እንግዲህ ቀኑን ስናዩ ከ45 ቀን በላይ ሆኗል እንደገና መንግስት ፕሬስ ሴክሬታሪያት ከመንግስት ፕሬስ ሴክሬታሪያት ተለቀዋል የሚል ተሰጥቶ ነበር ይህ ራሱ በቤተሰብ ላይ ያለው ተጽዕኖ ነው መንግስት የራሱ ትልቅ ተቋም ነው ሚዲያዎች አሉ ኢቢሲ አለ ኢቲቪ አለ ዋልታ በነዛ ላይ የልጆቹን ያሉበት በይበልጥ ይህንን ከመንግስት ፕሬስ ሴክሬታሪ ከወጣ በኋላ ቤተሰቦች ልጆቻችንን እናገኛለን በሚሉ በተስፋ በከፍተኛ ሲጠብቁ ነበር ስለዚህ አንደኛ መንግስት ሌሎች ሰባዊ ተቋማት እንደገና በሴቶች ላይ የሚሰሩ በዚህ ጉዳይ ላይ ትኩረት ሰጥተው እንዳይሰሩ በፖለቲካው ላይ ተጽዕኖ ስለሚኖረው ትኩረት ተሰርቶበት የተሰራበት አይመስለኝም እንደግለሰብ ስለዚህ የግለሰብ ጉዳይ የሀገር ጉዳይ ነው
ምንድነው መደረግ ያለበት ኦኬ እንስማማለን መንግስት ይሄን ነገር አተኩሮ መስራት አለበት ግን እንደዚህ ቢሆንስ ለምሳሌ ሴናሪዮ መንግስት ካቅሙ በላይ ሆኖ ወይንም ደግሞ መሳሪያ መጠቀም የማይፈልግ መንግስት ነው እንደገባኝ ከሆነ በህዝብ ላይ መተኮስ ወይንም በአመጹ ላይም ሊሆን ይችላል እንዴት አርጎ ነው ህዝብ ሊረዳ የሚችለውና ይሄን ነገር በሰላም እንዲፈታ ማድረግ የሚችለው የህዝብ በህዝብ በኩል ምን መደረግ አለበት ምን ትላላችሁ? ህዝብ ማድረግ ያለበት ነገር ምንድነው?
ህዝብ
መንግስትን ብቻ ሳይሆን
ህዝብ አደረውን ለመንግስት ሰጥቷል። በመርጫም ይሁን ያለ ምርጫ የዛ የመንግስት ጥቅም ያ ነው። ሁለተኛው ደግሞ መሳሪያ ከታጠቀ መሳሪያው ማይተኩስበት ከሆነ እኔ አሁን ያቅም ማነስ ነው በያላስ ምክንያቱም አቅሙን የሚያሳይባቸው ቦታዎች ስላሉ መንግስት አቅሙን የሚያሳይባቸው ቦታዎች ማለት ሚሊተሪውን ያደረጀ ነው የተለያዩ ቦታዎች ላይ መንግስት ማሰር ማፈን ይችላል ያደረገውም ስለሆነ አሁን እነዚህ ሰዎች ለምንድን ነው እንደዚህ በዚህ መልኩ ትሪት የሚደረጉት? ይሄው ተመሳሳይ ግሩፕ ከዚህ በፊት ባንክ ዘርፏል። ይሄው ተመሳሳይ ግሩፕ ሴቶችን ያገተው በሬዲዮ በቢሲ ቢቢሲ ላይ ቀርበው የራሳቸውን ኔትወርክ እንዳላቸው የራሳቸውን የቻለ ጦር እንዳላቸው ግን ያ ጦር ምንም ቢሆን ከመንግስት ጦር የሚበልጥ አይደለም። መንግስት ደግሞ መሳሪያ አንደኛ የሚይዝበት ለዜጎች ደነት ከተባለ ለምንም አይተኮሰው ምክንያቱም የምርጫ ጉዳይ አይደለም። አሁን ይሄ ዲሞክራሲ ምህዳር ሰፍቷል ተብሎ ኦኬ በዲሞክራሲ ምህዳር ሆነ እነዚህ ግሩፖች በሰላም ወደ ሀገር ውስጥ ገብታችሁ ታገሉ የተባሉ ናቸው። አሁን ለምሳሌ እርምጃ መውሰድ ጀምሯል። ከእርምጃዎቹ መካከል አንዳንድ ግለሰቦችን ያሰረ ነው ከዛ ግሩፕ ጋር ይገናኛሉ የተባሉት። ይሄ ዛሬ መወሰድ ያለበት እርምጃ አይደለም። ማስፈራው ደግሞ ነገ በሌላ ቦታ ይሄ ነገር በሌላ መልኩ ይከሰታል። መንግስት ዝምታው ዛሬ 21 ተማሪዎች በዚህ ክልል ታግተዋል። ሌላ ክልል ላይ የሌላ ክልል ተማሪዎች ይታገታሉ። በየቦታው ምን የሰፈር እንትኖች ይቋቋሙና የሰፈር ጉልበዮች ይቋቋሙና መንግስት ይሄ ዝም ብሎ ካሳለፈው በርግጠኝነት እርምጃ ማወስድ ከሆነ አቅም የለኝም ብሎ በትክክል ከተናገረ ንግብስ ላይ እኮ መንግስት አቅም ከሌለው ሚሊተሪው ይገባል አይደል? ስለዚህ አሁን ይሄ የሚከተለውስ ምንድነው ነው? እነዚህ ልጆች እንደዚህ ደብዛቸው ጠፍቶ ከቀረ ሌላ ቦታ ላይ ላለመደገቡ ለፖለቲካ መጫወቻ ተብሎ የዩኒቨርሲቲ ተማሪዎችም ሆኑ ሌሎቹ እንደማይታገቱ እርግጠኛ መሆን አይቻልም። ስለዚህ መንግስት ማድረግ ያለበት ለራሱ ሲል ነው አቅም ደሞ አለው። ስለዚህ መተኮስ አማራጭ ሳይሆን ግዴታ በእኔ ነው።
አድማጮቻችን እናንተስ ምን ትላላችሁ? ይሄ ውይይታችን በየማሐከሉ ይቀጥላል። በስልክ ቁጥራችን 0819100 እየደወላችሁ ይሄን በተመለከተ ምን መደረግ አለበት? ዝም መባል አለበት ወይ? ዝምታው ይሻላል? ልጆቹስ እኔ ብሆን ብለን እናስብ እስቲ እኔ ብሆን የኔ ልጅ ብሆን ብትሆን የኔ እህት ብትሆን ምን እናረግ ነበር ብለን እናስብና በስልክ ቁጥር 0819100 አስተያየታችሁን ስጡን። ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። እንግዲህ መልካም ቆይታ በድጋሚ እንመኝላችኋል።
ወይ ማ ቸገሪ አንጀት ፈላ የድሃ ነገሪ አንጀት ፈላ የድሃ ነገሪ አንጀት ፈላ
አድማጮቻችን እንግዲህ አሁን የመጀመሪያው እንግዳችን ከኛ ጋር ይገኛሉ የተከበሩ አንደሽ አስተርበሪ አንደሽ ሀዱሜ ሀሊት ቪሉ ሀያሊት ረስተን ሀግረ ሶአታላ ፎር ሀራሪ ያ አልትቬላናሽ
ድብሮ
አዴ ብሮ ድብሮ ቪቦሪያ መደሀር አት ዱስካ ligan flyga till Etiopien snart. Stämmer det?
Ja, precis. Ja, stämmer.
Vad ska du göra?
Troligen. Det är inte riktigt bestämt. Men vi tänker ju att vi ska försöka etablera ett stöd till Etiopien i dess demokratiska utveckling.
Okay.
Och vi har ju sagt det hela tiden att vi vill hjälpa Etiopien, men vi vill inte vara i vägen för Etiopien i deras process.
Mm.
Så att då har vi genomfört ett par olika resor. Och så gör vi ytterligare en resa. Vi har skickat in nu om att till den svenska regeringen att få stöd för att kunna liksom utveckla ABF.
Okay.
För att kunna se vilka partier vi kan stödja och sådana saker.
Okej. Okay. ABF-liknande verksamhet i Etiopien då?
ABF-liknande verksamhet i Etiopien, men även att kunna bygga olika former av partier. Alltså vi är ganska bra på det här med folkbildning i Sverige. Men vi har även begynnat igång med andra byggande av institutioner istället som valkommissioner och sånt.
Okej. Du, som vanligt måste jag översätta, även om de flesta av våra lyssnare alltså förstår svenska och så är det. Ingrid Matutacin, jag tycker bara Anders Österberg, Etiopia Bakarbunden Medu, samt en Berna, en del nu, sen nu lämnar de Medu till Alnacho. Etiopian በአሁን የጀመረችውን ፕሮሰስ ማደናቀፍ ሳይሆን መርዳት እንፈልጋለን ለዚህ ደግሞ የዲሞክራሲ ፕሮሰሱ ከፍ እንዲያደግና የታሰበው ግቡን እንዲመጣ የሚያስፈልጉት ነገሮች ለማድረግ ዝግጁ ነን ነው የሚሉት የABF ዲሞክራሲ ሂዩማን ራይት ወዘተ እነዚህ ነገሮችን ለማለት የመጀመሪያው ምርጫውም ዲሞክራሲ እንዲሆን ህዝብ እንዲሳተፍበት ለማድረግ ስዊድን የተጀመረው ABF ስዊድን ውስጥ ያለው የABF አይነት ስራ እንዲሰራ ህዝብ ውስጥ እንዲገባ ለማድረግ እሱን ለመጀመር አስበዋል ነው የሚሉት ደብሊር ቦል ኢትዮጵያንስ ናት ቤት ወደ አውጉስቲ ፈርስት ወደ ኢማኑኤል አውጉስቲ
ማን
ዴፊንስት ቮሊካ ቨርሹነር አለ ግሩፐር ሶ ሜናር ዴ ቪክቲት አት ሆ ቮለት ኒ och den andra gruppen säger att nej, det går inte att ha val nu för det kommer inte att bli fritt och fred saknas så att säga i Etiopien. Man kan inte åka utanför Addis Abeba till exempel och så vidare. Så det finns två olika. Men vad är villkoret för att ha ett val enligt din åsikt?
Ja, först och främst, det är med all respekt för alla etiopier som håller på att kämpa så att ja, Etiopien själva får besluta om hur de vill ha det.
Mm.
Men med det sagt så tror jag att situationen och säkerhetsläget i Etiopien är något skakigt. Det vet alla om.
Mm.
Det pågår också aktiva strider i vissa delar av Etiopien. Men samtidigt är det så att Abiy och hans regering just nu, de vet ju också om det att de saknar legitimitet.
Mm.
Och de har en större brist av legitimitet nu, speciellt efter att EPRDF har upplösts.
Mm.
Och det är såklart problematiskt när du har en regering som saknar legitimitet. Men samtidigt så vet vi det att för att det ska kunna bli fritt och rättvist val så behövs det ett par institutioner på plats och man ska även kunna säkra liksom systemet. När man har haft en diktatur och ett auktoritärt styre så är det inte någonting som kan ändras på natt. Det är bara att se Sverige och vår demokratiska process. Det tog 40 år innan vi liksom fick en någorlunda demokrati i det här landet. Och ännu längre om man räknar från den första hyfsade konstitutionen i det landet. Så att det tar tid och Då står det ju väg lite. Antingen så finns det de också faktiskt som tycker att man ska ha val redan i maj och juni. Just den anledningen att folk måste få gå och rösta. De hävdar ju att hellre ett halvtaskigt val än inget val alls.
Mm.
Så finns det de som säger att man har det i augusti istället så får man lite mer tid att förbereda de olika partierna. Processerna kan komma igång och att även folk får göra ett medvetet val om vad de tar ställning till. Och så finns det de som säger att man borde inte kunna göra så här. Vi går ihop partierna. Och styr vi gemensamt det här ett tag. Och sen går till val och då får folket avgöra.
Mm.
Så det är väl de tre olika alternativen. Men det är också svårt att veta vilket som är bäst. Att hålla ett val i augusti finns ju också problematik med tanke på att det är skördesäsong och
regn också.
Just det, efter precis, det är regnperioden då, ja. Och det innebär speciellt de rurala områdena att det är svårt att genomföra val.
Mm. Du, tack. Jag ska bara försöka kort och koncist det här. የተከበሩ አንደርስ የሚሉት ምንድነው እነዚህ እኔ ተየቁት ምንድነበረ ምርጫው ይደረግም አይደረግም የሚሉ ሁለት ኃይሎች አሉ። የሚደረግ የሚለው አሁን ካልተደረገ የዲሞክራሲ ፕሮሰሱ ይቋረጣል የሚል አይነት አባባል አለው። ሁለተኛው ደግሞ የለም በዚህ ጊዜ ኢትዮጵያው ሰላም በለለበት ጊዜ ምርጫ ማድረጉ ትክክል አይደለም የሚል አላልኳቸው። እኔ በመጀመሪያ ደረጃ ኢትዮጵያኖችን ለጀመሩት ትግል እጅግ አክብሮትና አድናቆታለኝ። ሁለቱንም በተመለከተ አቃለው ችግሩ ይገባኛል። ግን ምንድነው የዶክተር አብይም ቢሆኑ ይሄንን ስልጣን በመርጫ አይደለም ያሉት። ስለዚህ ሌጂቲሜቲ ወይንም ደግሞ ህጋዊነት እንዲኖራቸው የግድ ይሄንን ማድረግ ይኖርባቸዋል። በሌላ በኩል ደግሞ ችግሩን እረዳዋለሁ። ለምሳሌ ምርጫ አሁን ቢደረግ ኢትዮጵያ ውስጥ ያለው የጸጥታ ሁኔታ በጣም እንትን ያለ ነው፣ የተዛባ ነው። ሴኩሪቲው አደገኛ ነውና ይሄን ማድረጉ ከባድ ነው ለምርጫ። ሁለተኛ ነገር ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ በዚህ በአውግስት ጊዜ የህል ሰብሰቢያን ነው፣ በተጨማሪ ደግሞ የዝናብ ጊዜ ነውና ምናልባትም እንደገና አሳልፎ ማድረጉ ሶስተኛው አማራጭ ሊሆን ይችላል ነው የሚሉት። ዱ በረታለት የሚያት ዱ ቴንከታ ኡፕ ፍሮጋን ኦም ኤቲዮፒየር ሶም ኢፌንክስላደ ኢሊቢየን ኦሶም ሌቨር ሶም ስላቫር och du tänker ta upp det med svenska regeringen. Vad har svenska regeringen med det här att göra? Det är inte svenska regeringen som har fängslat etiopierna.
Nej, men faktum är så att Sverige har faktiskt ansvar i vad som har hänt i Etiopien. Sverige bidrog i den insatsen som från första början verkade vara en väldigt bra insats när man såg till att Gaddafi stoppade folkmordet på folk i de östra delarna av Libyen. Men sen så följde man inte upp det här från västmakten, utan man bara gick in och bombade Gaddafi, och det har gjort att Libyen har en sönderfallande process. Så Sverige har absolut ett ansvar för Libyens nuvarande situation, men inte bara det, utan Sverige är också med i de här förhandlingarna som diskuterar hur man ska kunna få och nå en fred i Libyen. Och i den processen så har nu, de stridande parterna inte med i den här processen än, men nu är väst och östmakterna i alla fall överens än så länge om hur man ska börja ta stegen framåt. Men i den här processen så saknas faktiskt ett perspektiv, och det handlar om etiopier, eritreaner, somalier och andra afrikaner som blir tillfångatagna, mördare, våldtagna, sålda som slavar i landet. Och deras process av upprättelse måste också få komma med det här. Inte minst då exempelvis de kristna som blev mördade av Daesh i Libyens strand för ett par år sedan. Alltså alla de förtjänar olika former av upprättelse. Och framförallt de människorna som blir utsatta för slavliknande förhållanden. De förtjänar också att uppmärksamma, för de förtjänar inte att ha ett sånt liv.
Okej, አሁን ጥያቄው ጥያቄ ነግረውኝ ነበር ተማክረውኝ ነበር የሱዳን መንግስት ሊቢያ ላይ ታስረው ስቃያቸውን የማይው እንደባርነት እየተሸጡ እየተለወጡ ያሉ ኢትዮጵያውያን፣ ሶማሌዎች፣ ኤርትራውያን ወዘተ እነዚህን የሱዳን መንግስት አንድ ነገር ማድረግ አለበት ብለው የሱዳን መንግስትን ጠይቃለው አፋጣለው ብለው ይነበረ። ምን አገበው የሱዳን መንግስት ሊቢያ ለታሰሩ ኢትዮጵያውያን፣ ሶማሌዎች፣ ኤርትራውያን ይችላልኩ ጥያቄ የመለሱልኝ ምንድነው ያሉኝ የስዊድን መንግስት ጋዳፊ በወደቀበት ጊዜ የተለያዩ እርዳታዎችን አድርገዋል። በአሁኑ ጊዜ ደግሞ ምዕራቡና ምስራቁ አንድ ላይ ሆነው ሊቢያ ውስጥ ሰላም እንዲሰፍር እየሰሩ ነው። ይሄ ከሆነ ደግሞ የስዊድን መንግስትም የተለያዩ የዓለም መንግስታትና የተለያዩ ዓለም ድርጅቶችን እዛ ያሉ ኢትዮጵያውያኖችም ሆኑ ኤርትራውያኖች ወዘተ በዚህ እንዳይሰቃዩ የተለያዩ እርዳታዎችን ማድረግ አለባቸው። ለዚህ ደግሞ ስዊድን የዓለም ድርጅቶች ሰዎችን በመከስከስና በመርዳት እርምጃ ማድረግ ትችላለች ነው የሚሉት። ምክንያቱም እስካሁን ድረስ ካይኔ ላይ አልጠፋም። እነዚህ ክርስትና ህምነት አተከታዮች የሆኑ ኢትዮጵያኖች አንገታቸው ሲቆረጥ ያለው እስካሁን ድረስ ከህሊና አልወጣም። ይሄ እንዲደገም አልፈልግም። በአሁኑ ጊዜ የኢትዮጵያ እና የሌሎች ሀገር ሴቶች እዛ ታስረው እንደ ባሪያ ሴቶቹ ይደፈራሉ፣ ወንዶቹ ይደበደባሉ፣ ይሸጣሉ፣ ይለወጣሉ። ይሄ በአሁኑ ጊዜ መቀጠል የለበትም ነው የሚሉት። ደፊንስ ኖጎን ሶምቢል ስቴላ ፍሮጉር ደም ፉትፋን እንዲክፋር ፐርሶናል ፍሮጋ ሃሎ አድማጭ አለ መሰለኝ መንገል ነይ አንተ ነን ደም ፈሽዋን ደቦኖ ሶምቢል ስቴላ ፍሮጉር መን den kanske kommer tillbaka. Apropå de här etiopiska flyktingarna som är i Libyen, men Anders, hur är det med de som är i Sverige? Det finns ju etiopier och andra förstås, eritreaner, somalier och så vidare, men framförallt etiopier, det är den som angår oss. Hur är det med deras?
Det är faktiskt väldigt delat. Det är flera olika grupper. Dels är det de som flydde för väldigt länge sedan, som till exempel har fastnat för den här 25-årsregeln att de inte får medborgarskap och prövningar på 25 år. Och den gruppen tycker jag att man, den håller på att diskutera lite hur vi kan liksom lyfta upp deras fall för att kanske kunna få en ny prövning på 25 år. Det är liksom väldigt, det är väldigt lång tid som alla vet. Men sen så finns det också väldigt många som har fastnat i ett limbosystem. Dels finns det de som omfattar oss av gymnasielagen och så länge som man sköter sig och följer svenska lagar och så vidare och sen skolresultat så har inga problem. Men så finns det de som var under 18 år när de kom till Sverige. De omfattas inte av gymnasieuppehållstillståndet och lever i någon slags limbo liknande upplevelse just nu. Och de skulle jag säga var väldigt svår. Och sen så däremellan så finns det också en annan, som sen en övergrupp som sammanfattar liksom olika skäl. Och svenska asyllagstiftning fungerar så här att om man har rätt att stanna, då får man stanna utifrån om man har asylskäl. Annars får man inte stanna.
Vad gör ni för de här som är i limbo? Vad gör du till exempel? Du och ditt parti. Vad gör ni?
Alltså det är som parti så försöker, har vi faktiskt satt igång nu och försöker hjälpa folk med deras olika ärenden. Alltså folk med att hjälpa dem beskriva liksom hur situationen ser ut och hur man kan gå vidare i deras process. Som ledamot i riksdagen så har jag nu börjat med samtal med olika grupper. Och så man kan säga i princip en person som representerar olika ärenden mer eller mindre. En till exempel en som är från var under 18 år när gymnasielagstiftningen kom till. En som drabbas av den här 25-årslagstiftningen. Sen för jag just nu en diskussion, ett grupparbete kan man kalla det, med de som sitter i socialförsäkringsutskottet. Det vill säga, jag har inte hand om migrationsfrågor, jag har hand om utrikesfrågor. Men trots allt tycker jag att det är en viktig fråga, för det rör väldigt många människor. Och därför så tycker jag att det är väldigt viktigt att liksom sammanföra då de som jobbar i riksdagen med migrationsfrågor och de grupperna som jag har med på, just bara för att jag kan tycka ibland att det perspektivet saknas. Vi kan också se liksom hur debatten i Sverige blir hårdare och hårdare och det mänskliga perspektivet försvinner mer och mer.
Men vad är det som gjorde att det blev hårdare och hårdare i Sverige? Vad är det som?
Nej, vi har ju precis som övriga västvärlden blivit drabbade av en högerpopulistisk våg som polariserar samhället mer och mer. Och det gör ju att vi andra trängs tillbaka mer och mer i debatten. Så är det.
Du Anders, konkret, det finns ju folk till exempel som har bott här i 10 år, 12 år, 8 år, 15 år och så vidare. Konkret, hur resonerar människor som sitter vid makten att när de ser att dessa människor, även de som har fått barn och så vidare, att de ska lämna landet? Hur resonerar de? Alltså rent mänskligt.
Nej, men alltså, och det är där som debatten är tudelad. I Sverige är den just nu helt tudelad. Det finns de som framför liksom, vi måste se mänskliga perspektiv, vi måste kunna se om att vi har ett barn som är 8 år. Ja, men då är det inhumant till exempel att skicka det barn. De är född i Sverige, går till förskolan i Sverige, går till skolan i Sverige. Och i princip bara kan Sverige, tänker Sverige. Då är det väldigt inhumant att skicka tillbaka. Skicka tillbaka från att du har liksom varit i Etiopien, men man skickar ändå till exempel till Etiopien. Men så finns det också de som hävdar att vi måste vara tuffare, vi kan inte liksom vad vet i landet. Så det är en debatt som går isär.
Yeah.
Men däremot tycker jag också att jag tycker också att man måste även följa upp det afrikanska perspektivet i den här migrationsdebatten, för att det är väldigt ofta som man följer upp perspektiven när det handlar om Mellanöstern eller Afghanistan. det är väldigt sällan som det afrikanska perspektivet syns.
Jag förstår. Du, jag ska försöka översätta allt tillsammans, alltså vad du har sagt. Jag fortsätter med min fråga till dig. Idag började vi vårt program med att berätta om de här Etiopien är några studenter tillfångatagna av några rebeller i olika delar av landet. Framförallt det är studenter, universitetsstudenter, framförallt tjejer, kvinnor som är tillfångatagna, och föräldrarna har inte fått något hjälp från regeringen, regimen. Jag vet inte varför, men jag antar att regimen försöker, men det finns ingen information om dem och föräldrarna klagar. Det är cirka 50 dagar har gått och det finns ingen annan media i de större medierna har inte tagit upp denna fråga. Det är bara BBC och VOA, Voice of America, som har tagit upp det. Vad kan det bero på? Det händer någonting, en liten grej som händer i Etiopien. Då skriver alla stora medier om det. Men över 50-någonting tjejer, universitetsstudenter. Vad sa du? 25-28 tjejer är tillfångatagna av en rebellorganisation. Men ingen skriver om det och föräldrarna skriker för hjälp. Vem är det som ska ta upp denna fråga på internationell nivå?
Nej, alltså saken är ju den. Jag tror ibland att narrativet när det kommer från Etiopien, det kan se lite olika ut. Alltså nu, jag ska bara säga, absolut så lider man med de här tjejerna som har blivit påverkade. Man vet inte vad som händer och det finns ju klart en stor oro. Men jag tror också, alltså från politiskt håll måste man också vara konsekventa. Det spelar ingen roll liksom var de här tjejerna kommer från eller någonting, utan här är någonting som man, som svensk folk ska säga, här är någonting som vi borde ta upp med regeringen bilateralt. Alltså etiopiska regeringen bilateralt. Och vad är det som händer? Vad pågår? Kan det finnas någon lösning i detta? Sen så vet jag inte varför inte den etiopiska regeringen agerar mer. Det kan vara så att man är i en medlemssituation, men det kan också vara så att man är oförmögen.
Men ni, alltså svenska regeringen, både du och svenska regeringen försöker ju hjälpa Etiopien och etiopierna för att klara den här demokratiska processen. I det ingår, antar jag, att ni stödjer Abis regering, och det betyder att man ska ge honom stöd, och ibland när det är fel säga till, det här är inte rätt, det här måste ni korrigera och så vidare. Brukar ni använda sånt system i era bilaterala samtal?
Ja, man kan säga så här snarare, det handlar väl inte egentligen vi stödjer egentligen inte Abis regering, utan vi stödjer mänskliga rättigheter, rättsstatens principer, alla människors lika värde och rätt. Alltså det är de principerna som vi stöder. Men sen så är det så här, att vi sitter i regeringen nu och då är det regeringen som man pratar med i sådana här fall. För att det handlar om att den regeringen också ska ha en annan form av legitimitet. Då handlar det exempelvis om att då ska inte studenter kunna bli kidnappna eller hålla mot sin egen vilja på olika ställen i landet. Och ännu värre blir det om ifall att de är hållna eller tillfångatagna bara för att de har en viss etnicitet eller liksom blir utsatta för någon sån sak. Så det är ju också oacceptabelt.
Okej. Låt mig översätta innan jag glömmer allt. Alltså,
ja.
Jag tackar bror Anders Österberg, ni heter Egna Tjongri, men den åka till Egna Tjongs. Hon bemöter Rashalaj, jag säger i Etiopia Ost, och säger Tocci, det är universitet Mari säger Tocci. Tasra och behåller Haile Tasra och Igenja Lumengstgen ska undras. Minimliga där Gendalchala och Ladocci i Gazan och Getanaggarun. I hela Bala Makaf Dereja, jag var Rametanaggarut, Binoru, BBC Navi och Ebitjana Tjo. Men den nu är mest för att lägga tjugo år sinnas i Etiopia Ost, det är ላልነው ምንድነው እንግዲህ የሚለው እሱ እኛ በተቻለ መጠን የናንተ ስሮል ምንድነው ከኢትዮጵያ መንግስት ጋር ስትገናኙ ምክንያቱም ትግሉን እንደምትረዱ እናውቃለን ዲሞክራሲ ኢትዮጵያ ውስጥ እንዲያብብ እንደምትረዱ እናውቃለን ይሄ ደግሞ ዶክተር አብይ የሚሰሩትን ስራ እየደገፉት ስተት መስሎ የሚታየውን ትክክል አይደለም ማለት ነው ላልኳት የመለሱልኝ ምንድነው አንደኛ እኛ ዶክተር አብይን አይደለም የምንደግፈው እኛ የምንደግፈው ፕሪንሲፕሉን ነው መመሪያውን ነው የዲሞክራሲን የሂውማን ራይት የሰው ልጆች መብት ከበር ዲሞክራሲ እንዲያብ ማድረግ የሰው ልጆች እኩል በሁሉ ነገር እንዲሳተፉ የሚለው ነው እንጂ እኛ አይተለየ ለዶክተር አብይ አይደለም ፕሪንሲፕሉን ነው እንደገፈው ይሄን ስናደርግ ደግሞ ያንን መንግስት የሚመራው ኃይል ጋር የግድ እንነጋገራለን የስ ከዶክተር አብይ ጋር እንነጋገራለን ይሄን ደግሞ ችግሮች ያሉትን በዲሞክራሲ በሂውማን ራይት ያሉትን ሁልጊዜ የሚነሱ ጥያቄዎች ናቸው ይሄንን የልጆቹን መታፈን በተመለከተ ለምን መንግስት ዝም እንዳለው ወይም ደግሞ ምን እርምጃ እንደወሰደ ማቀው የለኝም ምናልባትም የጉልበት ማጣት ሊሆናል ምናልባትም ደግሞ ችግር የራሳቸው ችግር ያለ ሊሆን ይችላል ነው የሚሉት ሆኖም ግን የተቻለችንን እናደርጋለን ኢትዮጵያ ውስጥ የዲሞክራሲ ሂውማን ራይት እንዲከበር ለሚደረገው ማንኛውንም እርዳታ እንሰጣለን ነው የሚሉት አንደሽ ዱስካሊ ኦካቲል ኢትዮጵያን ዮዱ ፕሮታ ኦም ነርቪክ ዲስኩቴራ ዶ ሜ ኢትዮጵያን ቪ ኮም ቨረንሶ ማት ዶ ሄር undumana måste ha någonting att syssla med. Det är de som går ut och gör allt möjligt som stör freden i Etiopien bland annat, bland de som stör det är ungdomarna. De måste ha jobb eller utbildning eller någonting. Och vi kom överens om jag då att Sverige kunde och borde göra någonting på det området. Vad har ni gjort sen vi diskuterade om det? Eller har ni någon plan att göra? Det är ett sätt att stödja Etiopien och Etiopierna om ni bidrar till de här ungdomarna får någonting att syssla med, utbildning, ja. Jobb och så vidare.
Jag tycker också att det är tre delar. En del bara som handlar om institutionellt stöd. Det här är absolut ingenting som är på gång eller så, men jag tycker att det borde vara på gång. Och det handlar exempelvis om att också utbilda etiopiska polisstyrkorna. För att en sak är när en polisstyrka under en auktoritär regim, en annan sak är när det ska vara en demokratisk polisstyrka. Det är alltså en del av demokratiseringsprocessen att det tar tid liksom att omställa samhället till att bli ett demokratiskt samhälle. Och då är polisstyrkan också en sån central och viktig del i hur man liksom agerar i olika tillfällen. Så det är en sån här fortsatt institutionell stöd. Och då nu sa jag att polisen var bara ett sånt exempel. Men sen är frågan om det är Sverige eller Tyskland eller något annat land som tar sig an den institutionen. Det andra är precis som du säger. Det handlar liksom om att ungdomar måste ha något att göra. Och det är liksom en win-win situation för att i grunden så vill ju alla, även de som flyr från Etiopien, vill ju i grunden vara med att bidra till sitt eget land. De vill vara med och bidra till Etiopien, att Etiopien ska växa. Och det gör också att då behöver folk heller fly eller migrera från sitt hemland. Och eftersom att Sverige är ett av världens rikaste länder så har vi bestämt att vi ger 1% av vår bruttonationalinkomst i bistånd till andra länder. Och nu höjer vi det, vi har höjt det biståndet ut till Etiopien. Och just nu så tror jag man drar ut olika riktlinjer och ser liksom vad man kan göra för att exempelvis se till så att ungdomar kommer in i arbete, ungdomar får sysselsättning. Och framförallt så vet vi också att Etiopien har många utbildade ungdomar alltså, som är inte heller får jobb. Och det är faktiskt den farligaste gruppen för att är du en utbildad ungdom och inte får jobb så kan det också bli oerhört bitter. Och det är inte bara klassiskt för Etiopien utan det är klassiskt för hela världen. Sen det tredje men när det gäller Etiopiens situation bara. Så är det så här också att det finns ett intresse av flera länder i regionen att Etiopien inte är stabil, som antagligen också, det vet vi inte än, men som troligen också ligger i och intervenerar för att öka instabiliteten i landet.
Ja. ከዚህ በፊት ከተከበሩ አንደሽ አስተርበሪ ጋር እንዲሁ ስንወያይ ኢትዮጵያ ውስጥ የወጣቱ ስራ ፈትነትና ስራ አጥነት በተለይ ስራ አጥነት ትልቁ ችግር መሆኑና ይሄ ነገር እስካልተፈታ ድረስ ኢትዮጵያ ውስጥ የሚካሄደው በተለይ ይሄ በተለያዩ አካባቢዎች መንገድ እየዘጉ ማንኛውም ነገር እንደሚቀጥል አደጋ እንዳለ ተወያይተን ነበርና እነዚህን ወጣቶች ወይ ትምርት ወይ ስራ እድል መከፈት አለበት በሚለው ተስማምተን ነበር ይሄን ለማድረግ ምን ያረጋችሁታል ለላን ነው እንግዲህ ፕራክቲካሊ በሶስት በኩል ነው የምናየው ነው የሚሉት የመጀመሪያው የፖሊስ ኃይሉን ዲሞክራታይዝ ማድረግ አለብን ለዚህ እንግዲህ ፕሮሰስ ነው ጊዜ ይፈጃል ቀላል አይደለም ግን ይሄ መደረግ አለበት ይሄ ካልተደረገ ምንም የተደከመበት በሙሉ ዋጋ ይኖረው ነው ሁለተኛው ደግሞ የወጣቶች እንዳል ነው የወጣቶችን በትምርት ወይንም በስራ መሳተፍ እዛ ላይ ስዊድን ሆነም ሌሎች ሀገሮች ትልቅ አስተያየት ሊያስተዋጽኦ ሊያደርጉ ይችላሉ ስዊድን እርዳታችንን ከፍ አድርገናል አሁን የት እንደምናውለው እየተዋየን ነው ያንን እንግዲህ ወሬትኛው ላይ እናውለው የሚለው ነው የምንወያየው እርዳታውን ከፍ አድርገናል ነው የሚሉት ሌላው ሶስተኛው የኢትዮጵያ ችግሩ በአካባቢው ያሉት ሀገሮች ኢትዮጵያው ሰላም ባይፈጠር የሚፈልጉ አሉ ያንን ሰላም ለማደፍረስ ብዙ ሙከራ የሚያደርጉ አሉና ይሄም ሊታሰብበት ይገባል ነው የሚሉት በመጨረሻ ሲስት ምን እንደ ሚንስ አንደሽ ጎ ሆዱ ፎር ፎር ኖት meddelande till Etiopien som lyssnar på det här programmet? Kort.
Nej, att vägen mot demokrati är svår och den är lång.
Mm.
Etiopien har haft chansen förut flera gånger att kunna gå över till ett demokratiskt system.
Mm.
Och vi är beredda att försöka hjälpa så mycket som vi kan för att se till att man får demokrati där man får respektera alla människors lika värde och rätt. I det vill vi gärna hjälpa till och vi hoppas också att Etiopien också är med och gör det här så gott man kan.
Anders, jag önskar dig från hjärtat lycka till.
Tack så mycket och tack själv.
Hej. በመጨረሻ የተከበሩ አንደሺ ምንድነው ለኢትዮጵያኖች የሚያስተላልፉት መልእክት ላልነው ጥያቄ የመለሱልን ዲሞክራሲ ቀላል አይደለም ተመዝማዛ መንገድ ያለው ነው ኢትዮጵያ ከዚህ በፊት ኢትዮጵያና ኢትዮጵያኖች ብዙ ጊዜ ሞክረው ተከሽፎባቸዋል አሁንም ያንዳይሆን በስዊድን በኩል የተቻለንን በሙሉ ለማድረግ ዝግጁ ነን በተለይ የሰው ልጆችን እኩልነት የሁሉንም ሰው ዋጋ ያለው መሆኑን አላመንሽስ ሊከበር የሚሉት አላቸው ሁሉም ሰው እኩል ነው የሚለውና የዴሞክራሲን የሰዎችን እኩልነት ለማስከበር በሚደረገው ጥረት ሁሉንም ነገር ለማድረግ ዝግጁ ነን በሌላ በኩል ደግሞ ኢትዮጵያኖችም ለዚህ ጠንክረው እንደሚሰሩ ተስፋ እናደርጋለን ብለዋል ይሄው ነው እንግዲህ አድማጮቻችን ከተከበሩ አንደሽ አስተር በሪ ጋር የነበረን ውይይት ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል መልካም ቆይታ
Sa እንደምን አረፈዳችሁ አድማጮች ከራፋዶ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ አጠር ያሉ ሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የጠቅላይ ሚኒስትር አብይ መንግስት በከፍተኛ ኃላፊነት ላይ ያሉ የህወሓት አባላትን ከስልጣን እየሻረ ነው ሲል የህወሓት ማዕከላዊ ኮሚቴ ከሷል። ድርጅቱ በፌስቡክ ገጹ ባሰራጨው መግለጫ አመራሮችና አባሎች ከአዲስ አበባ አስተዳደርና ከፌደራል መንግስቱ ሆን ተብለው መባረራቸው ተቀባይነት የለውም ብሏል። ይህን ተከትሎ ለሚመጣ ኃላፊነት ህገወጥ ድርጊት የሚወስደው አካል ይሆናል ብሏል። የከፍተኛ መንግስት ባለስልጣናትና መደባ ከብሔር ጋር ግንኙነት የለውም ሲል በአንጻሩ ብልጽግና ፓርቲ በፌስቡክ ገጹ ህወሓት ላወጣው ምላሽ መግለጫ ሰጥቷል። የባለስልጣናት ሹምሽር ለስራ ቅልጥፍናና ለውጤታ ማፈጻጸም ነው ሲል የሚደረግ ነው ብሏል። ሹምሽርን አንድም ብሔር ለማግለልና ተወላጆቹን ከስራ ለማፈናቀል አድርጎ ማቅረብ ህዝብን ማደናገር ነው ብሏል ፓርቲው። የኢትዮጵያ ሰብአዊ መብት ኮሚሽን በሀገሪቱ ሰብአዊ መብት ቀውስ ተፈጥሯል ማለቱን ከፓርላማው የተገኘ መረጃ መለከታል። ኮሚሽኑ ለፓርላማው ባቀረበው ሪፖርት ለግጭቶችና የታጠቁ ቡድኖች ለሚፈጽሙት እገታና ግድያ በስም ያልጠቀሳቸውን የፖለቲካ ቡድኖች ተጠያቂ አድርጓል። የምክር ቤቱ አባላት ሪፖርቱ የተደበሰበሰ በአጥፊዎች ላይ እርምጃ እንዲወሰድ ስላደረገው ጥረትና ከቀውሱ ጀርባ ስላሉት እጆች ያላብራራ ነው ሲል መተቸታቸው ተዘግቧል። የኢትዮጵያ ብሮድካስቲንግ ኮርፖሬት ጋዜጠኛ ቢላል ወርቁ በእንግሊዝ ሀገር ጥገኝነት ጠይቋል። ቢላል ከለንደን የጠፋው ከመከተል ጠቅላይ ሚኒስትር ደመቀ መኮንን ጋር ባለፈው ሰኞ ለስራ በተጓዘበት ወቅት መሆኑ ተዘግቧል። ጋዜጠኛው ለቢቢሲ አማርኛ በሰጠው ቃል የኤዲቶሪያል ነጻነት የለም፣ በብሔርና ሃይማኖት ጉዳዮች ጫና ይደረጋሉ ብሏል። ኢቢሲ ግን ወንጀላውን አስተባብሏል። በቴሌኮም ዘርፉ የግል ኩባንያዎችን ለማሳተፍ የተቀመጠው ጊዜ ገደብ እንደሚራዘም ካፒታል ጋዜጣ አስነብቧል። በጨረታ ማወዳደር የሚፈልጉ የውጭ ኩባንያዎች ጊዜ እንዳጠራቸው ቅሬታ አቅርበዋል። እናም የኢትዮጵያ ኮሙኒኬሽን ባለስልጣን አዲስ የጊዜ ሰሌዳ ያወጣል ተብሎ ይጠበቃል። መንግስቱ እስከ ሚያዝያ የቴሌኮም ፍቃድ የሚሰጣቸው ሁለት የግል ኩባንያዎችን ለመለየት አቅዶ እንደነበር ተዘግቧል። የሚኒስትሮች ምክር ቤት ሰሞኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ህጋዊ ለማድረግ የሚያስችል ረቂቅ አዋጅ አጽድቋል። ረቂቁ በህዝብ ተወካዮች ምክር ቤት እንዲጸድቅ እንደተመራ ከጠቅላይ ሚኒስትሩ ጽህፈት ቤት የተገኘ መረጃ ያመለክታል። ረቂቁን አዘጋጅቶ ያቀረበው በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተመራው 9 አባላት ያሉት ኮሚቴ መሆኑ ተዘግቧል። ከቻይና የተነሳው ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ ለመቆጣጠር ቦሌ አውሮፕላን ማረፊያ ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከቻይና የሚገቡ መንገደኞች ላይ የሰውነት ሙቀት ምርመራ አድርጋለሁ ማለቱን ለሚዲያዎች ካሰራጨው መረጃ ተመልክቷል። በወለጋ የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ስላሉበት ሁኔታ መንግስቱ ዛሬ መረጃ አለመስጠቱ ብዙዎችን እያስገረመ ነው። የተወሰኑት ተማሪዎች እንደተለቀቁ መንግስቱ ከሳምንት በፊት ከገለጸ በርካታ ቀናት ቢያልፉም ተማሪዎቹ የት እና በምን ሁኔታ ላይ እንዳሉ እስካሁን ለቤተሰቦቻቸውም ሆነ ለህዝቡ መረጃ አልተሰጠም። ይሁን እንጂ በርካታ ኢትዮጵያውያን በሶሻል ሚዲያ ከፍተኛ ዘመቻ በማድረግ ላይ ሲገኙ፣ በቀጣይ ሳምንታትም ከፍተኛ የተቃውሞ ሰልፎች እየተጠሩ ይገኛሉ። በዋልታ ኢንፎርሜሽን ማዕከል ፌስቡክ ገጽ ላይ ትግራይ ክልል ምክትል ርዕሰ መስተዳደር ደብረጽዮን ገብረ ሚካኤል ህይወታቸው አልፏል የሚል ሐሰተኛ መረጃ ያሰራጩ 3 ሰራተኞችም ሙሉ በሙሉ ከስራ አሰናብቻለሁ ብሏል ድርጅቱ። አንድ አመራር ከኃላፊነት ተነስተው በዝቅተኛ ስራ መደብ ይሰራሉ፣ ሌሎች ወደ ስራ ይመለሳሉ። በእስር የቆዩ 7 ሰራተኞች ደግሞ በ4000 ብር ዋስ ሰሞኑን ተፈተዋል። ዘገባው ሁሉንም ሰራተኞች በስም አልጠቀሰም። የአዲስ አበባ አስተዳደር ምክር ቤት ሰሞኑን የተማሪዎች ምገባ ፕሮግራም ኤጀንሲ ማቋቋሙ ከከንቲባው ጽህፈት ቤት የወጣው መረጃ አመልክቷል። ኤጀንሲው የተማሪዎችን ምገባ ፕሮግራም በበላይነት ይቆጣጠራል፣ የትምህርት መሳሪያዎችን ያሟላል፣ ለሴት ተማሪዎች ደግሞ የንጽህና መጠበቂያ ያቀርባል ተብሏል። በአሁኑ ሰዓት 300,000 ተማሪዎች በምገባ መርሃ ግብሩ ተሳታፊ ናቸው ተብሏል። የአዲስ አበባ መስተዳደር ምክር ቤት 19 አዳዲስ ሹመቶችን እንዳጸደቀ ፋና ብሮድካስት ዘግቧል። እንዳወቀ ብጤ በመከተል ከንቲባ ማረግ የመንግስት አገልግሎት ሰጪ ተቋማት ተቆጣጣሪ ሆነው ተሹመዋል። በተጨማሪም የህወሓቱ አባል ሰለሞን ኪዳኔ ምትክ ስጦታው ታከለ የትራንስፖርት ቢሮ ኃላፊ ሲሆኑ፣ ነጋሽ ባጫ ደግሞ የመሬት ልማትና ማኔጅመንት ቢሮ ኃላፊ ሆነው ተሹመዋል። ሹመቶቹ በ3 ተቃውሞና በ7 ድምጽ ታቅቦ መጽደቃቸው ታውቋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከፕሮግራሞች ጋር መልካም ቆይታ።
ታላቅ ህዝባዊ ውይይት ከአማራ ብሔራዊ ንቅናቄ ከፍተኛ አመራሮች ጋር በስቶኮልም ከተማ ስዊድን ፌብሩዋሪ 1 2 ታላቅ ህዝባዊ ውይይት ከአማራ ብሔራዊ ንቅናቄ ከፍተኛ አመራሮች ጋር በስቶኮልም ከተማ ስዊድን ፌብሩዋሪ 1 2020 የአብን ከፍተኛ አመራርና የንቅናቄ ምክትል ሊቀመንበር ረዳት ፕሮፌሰር በለጠ ሞላ እና የድርጅቱ ጉዳይ ኃላፊ አቶ ጋሻው መርሻ በስዊድን ከሚኖሩ ኢትዮጵያውያን ጋር ተገናኝተው ለመወያየት ቀጠሮ ይዘዋል። በእለቱ በአብን ሰላማዊ የፖለቲካ ትግል ዙሪያና በወቅታዊ የሀገራችን ጉዳይ ላይ ከአመራሮች ጋር በአካል ተገናኝተው እንዲወያዩ ተጋብዘዋል። ቦታ ባዛር ሙሴን ኤርፖርት ሚላ ቬገን 44 ባዛር ሙሴን ሰዓት ከ13 ሰዓት ጀምሮ ለበለጠ መረጃ በስልክ ቁጥር 0722744447 ይደውሉ። የአማራ ማህበር በስዊድን
አድማጮቻችን አሁን ከሰዓቱ 11 ሰዓት ከ9 ሆኗል። ለኢትዮጵያ ድምጽ ሬዲዮ ፕሮግራሙን እንደቀጠለ ነው። ፕሮግራማችን እስከ 6 ሰዓት ድረስ ለኢትዮጵያ ቆጣጠር ይቀጥላል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዲህ የዛሬው ፕሮግራም ዋና እንግዳችን ፕሮፌሰር ግርማ የጎተንበርግ ዩኒቨርሲቲ የልዩ ትምህርት ፕሮፌሰር ከኛ ጋር ይገኛሉ። ከሳቸው ጋር ምሁር ምንድን ነው? ምሁር የሚባለውስ ማን ነው? የምሁርስ አስተዋጽኦ ባንክ ህብረተሰብ ውስጥ ምን መስራት አለበት? አገራችን ውስጥ ምሁር የምንላቸው እነማን ናቸው? አሉን ወይ? ምን እየሰሩ ነው? ወዘተ ይሄንን የመሳሰሉን ጥያቄዎች እንዲመልሱልን እሳቸውን ጋብዘናል። ከእሳቸው ጋር ያለውን ውይይት እንድትከታተሉ በአክብሮት እንጠይቃችኋለን። ጤና ይስጥልኝ ፕሮፌሰር ግርማ።
ጤና ይስጥልኝ መልካም ሰንበት
ለእርሶም ለሁላችንም ለአድማጮቻችንም። ፕሮፌሰር
አመሰግናለሁ።
ምሁር ሲባል ብዙ ጊዜ እንሰማለን፣ ምሁር የኢትዮጵያ ምሁራን ወዘተ። ምሁር ምንድነው? በርሶ ትርጉም ምንድነው ምሁር የሚባለው? ሶክራተስ በ473 የኖረው ሰው ከክርስቶስ በፊት የኖረው ሰው ሶክራተስ ስለ ምሁር ሲናገር በክሪቲካል ቲንኪንግ የተሳተፈ መሆን አለበት ይላል። እርሶ ምን ይላሉ? ምሁር ምንድነው ለርሶ?
ያው ከሶክራተስ ብዙም የተለየ የለኝም። በህይወቴም ውስጥ ያው በተደጋጋሚ በሙያ ህይወቴ ውስጥ ቃሉን ሰምቻለሁ። ኢትዮጵያም እዚህም ውጭም ትንሽ አወዛጋቢ ነው እና ብዙ ትኑ ከጽንሰ ሐሳቡ ብዙ አገሮች በተለያየ መልክ ይተረጉሙታል። እንደ ቋንቋም ነው ቋንቋም ተጽዕኖ አለው እንዴት እንደሚተረጎም ማለት ነው። በአማርኛ አስተረጉመው በኦሮምኛ አስተረጉመው በትግርኛ አስተረጉመውና ቋንቋው ጋር ከቋንቋው ጋር አብሮ ይሄን ጽንሰ ሐሳቡን የማስፋት የማጥበብና የማሳነስ የከበድ የማረግም ባህሪያቶች አሉት ከቋንቋው ጋር በተገናኘ ማለት ነው። ግን ወደ ፍልስፍናው እንሂድ ካልን በቀጥታ እንግዲህ ትርጉሙ ኦኬ በአማርኛ እንሂድ ካልን የአማርኛ መዝገበ ቃላት ምሁር የሚለውን ቃል በትምህርት በእውቀት የበሰለ አምሮ ያለው ሰው እንደሆነ ይጠቅሳል። በዚህ መሰረት ምሁር ሲባል በትምህርት እውቀት የቀሰመ በዚህም ሰፊ ግንዛቤ ያለው ነገሮችን ከተለያየ አቅጣጫ ማየት ማገናዘብ የሚችል ሰው የሚል በተለያዩ መዝገበ ቃላቶች ታገኛለህ። አሁን ግን በቅርቡ በኢትዮጵያ እንደዚህ ሀገር ከመጣው ወዲህ ልሂቅ የሚል ቃል መጠቀም ጀምረዋል። ልሂቃን እና አጠገቤ የአንድ መዝገበ ቃላት አለ ከሳቴ ብርሃን ተሰማ። ምክንያቱም ከጽንሰ ሐሳብ መነሳት አለብን ብዬ ነው። ከጀርባ ምንድን ነው የተያዘው ነው ምን ለማለት ታስቦ እንደሆነ እና አሁን ልሂቅ የሚለው ምን ይለዋል? ልሂቃን ይለዋል። ልሂቃንን በዘመን የቀደሙ ብዙ ዘመንን የኖሩ ሁሉ ልሂቃን ይባላሉ። ልሂቅ እና ደግሞ በዘመን ከሁሉ የቀደመ ብዙዎች ዘመናትን የኖረ በማንኛውም ተቀዳሚ ነገር ለሀገር በሚደረግ ነገር በረከትን ቡራኬን ሰጪ ወግን ታሪክን ተናጋሪ ልህቀ አደገ ወይንም ሸመገለ ይለዋል። አየ ከብስለት ጋር ያገናኘዋል ይሄኛው መዝገበ ቃላት። እኔም አቋሜ ብዙም ከዚህኛው የተለየ አይደለም፣ ግን ምናልባት የተሟላ ማድረክ ስላለብኝ እንግዲህ ምንድነው እኛ አገር ውስጥ ያው ብዙ ሚስአንደርስታንዲንጎች አሉ። በተለይ በአሁኑ ሰዓት ኢትዮጵያ ባለችበት ሁኔታ ምሁር ማን የሚለው ነገር የሚያጠያይቅ ነው። በቅርብ ጊዜ ከማረሳው ጥቅስ አቶ ታዬ የተጠቀሙት ያልተማረ ምሁራን ያቆያትን የተማሩ መሀይማን አፈርሷትን ነው። የተማረ ምሁራን ያቆያትን እና ያልተማረ ምሁራን ያቆያትን የተማሩ መሀይማን አፈርሷት ነው። ይሄ ራሱ እዚህ ብዙ ነገር ይናገራል። የግድ እንግዲህ ምሁር ስትል ሲባል በፎርማል ኤጁኬሽን በምንለው አለ አይደለ፣ በስርዓተ ትምህርት ውስጥ ይሄ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ወይ ተርሺያሪ ኤጁኬሽን እየተባለ የግድ ማለፍ የለበትም። ግን አንዱ ምንድነው ያው እውቀት ያስፈልገዋል፣ ልምድ ያስፈልገዋል። ያነበበ ያስተዋለ ያገናዘበ እውቀትን ያካበተ ሊሆን ይገባዋል። ይሄ እንግዲህ ምንድነው በሱዲሽ ነፈሩት ሴትኒንግ ነው። ምንም ቤዚክ የሆነ መሰረታዊ የሆኑ ትሩሽ ናቸው፣ መመዘኛ ናቸው። እውቀት፣ ልምድ፣ አንጸባራቂ ከሀሳብ ጋር የሚጋጭ የሚያመላልስ ነው። ያው ከኢንተሊጀንስ ጋር እንግዲህ ኢንተሌክቹዋል ወይም ደግሞ ምሁር ከኢንተሊጀንስ ጋር የሚያቀራርበው ምንድን ነው? ኢንተሊጀንስ አሁን ምሁር ሁሉ ኢንተሊጀንት ነው ማለት እንችላለን። ኢንተሊጀንት ሰዎች ሁሉ ምሁር አይደሉም። ይሄኛው በጣም አስፈላጊ ነገር ነው። እንግዲህ ምንድን ነው ምሁራን የችግርን የማቃለል ችሎታ ሊኖራቸው ይባላል። አብስትራክሽን የምንለውን ይሄ ማርቀቅ፣ ከሀሳብ ጋር መጣላት፣ መጋጨት እና አብስትራክሽን የምንለውን ከዛ ደግሞ ፍጥነት ፈጠን ብሎ ሀሳብን ከህብረተሰቡ ከኮሚኒቲ ጋር መገናኘት እና ደግሞ ሎጂካል የሆኑ አስተሳሰቦችን እንደው ማቴማቲካል የምንበለው ሎጂካል የሆነ ሀሳቡ ያልተዘበራረቀ መልክ ያለው ችሎታ ቢኖራቸው ይመረጣል። ያ እንዳለ ሆኖ እንግዲህ ምሁር ሊያሰኘው የሚችለው ከዚህኛው ችሎታው አለፍ ብሎ ምንድን ነው የእውቀቱን ለማሰራጨት እውቀቱን ወደ ህዝብ ለማቅረብ ይሄ ዲሰሚኔሽን ኤንድ ፕሮዳክሽን ፋይናንስ የሚባለው ነገር አለ፣ ማቅረብ መቻል አለበት። ያ ደግሞ ወደ ለውጥ ነው። ምንም አይነት ትምህርት እንማር፣ ምንም ያህል እውቀት ይኑረን፣ በዙሪያችን ባሉ ሰዎች ህይወት ላይ ለውጥና ማሻሻል ማምጣት ካልቻልን ምሁር የሚለው ሊሰራ አይችልም፣ ፋይዳ ቢስ ነው። ትምህርትና እውቀት ለራሳችን ትርጉም ለሌሎችም ፋይዳ የሚኖረው በማህበረሰቡ ውስጥ ለውጥና መሻሻል ለማምጣት ሲያስችለን ነው። ለዚህ ደግሞ ግለሰቦች በግል መስማት የማይፈልጉትን ነገር መናገር፣ ይሄ በጣም አስፈላጊ ነገር ነው። የምትፈራ ከሆነ የተለመደውን ብቻ አኮንፎርሚቲ የቁር ባህሪ አይደለም። ስለዚህ ሰዎች ለምሳሌ የማይፈልጉት ጉትን እንትንሽ የሚቆረቆሩት ሐሳቦችን እንደና ለምሳሌ የምናስተውሰው ነገር ነው ፕሮፌሰር መስፍን ወልደማርያም የግድ ሁለተኛ ነው ትክክለኛ ነው ማለት አይደለም ወር ግን በኦፕሊ በንጹህ ልቦና የሚያምንበት ነገር ከህዝብ ጋራ ይወያያል ያወያያል እና ግለሰቦች በግል መስማት የማይፈልጉት ነገር ከመናገር መቆጠብ የለበት በህብረተሰብ ውስጥ ያሉ ኋላቀር ለማዶችን አሰራሮችን መተቸት በማህበራዊ ኢኮኖሚያዊና ፖለቲካዊ ስራዎች የሚታዩት ጨቋኝና የበተለይ አድሏዊ አሰራሮችን በግልጽ መተቸት መንቀፍና የማሻሻያ ሐሳቦችን መጠቆም እንደዚህ ለመሳሰሉ ተግባራት መሳተፍ ያስፈልጋል።
ፕሮፌሰር እንደውም አሁን ካነሱት አይቀር ቀድም የተከስኩት ሶክራቶስ ከክርስቶስ በፊት የኖረው ምንድነው የሚለው to do what's best ትክክለኛውን የሚናገር የሚሰራ ይላል። የዘመናችን ደግሞ አሜሪካዊው ትልቁ ፈላስፋ ኖአም ቾምስኪ በሁለት ይከፍላቸዋል ምሁር የሚላቸውን አንደኛው ካለው መንግስት ጋር ወይንም ካለው የህብረተሰብ የበላይ አካል ጋራ አብሮ የሚያጨበጭብ አይነት ነው ለሱ እንትን የለኝም አክብሮት የለኝም ይላል። ሁለተኛው ለሱ ግን ሁለተኛው ምሁር የሚለው ማንን ነው? ማንኛውንም ነገር ከራሱ ህሊና ጋር አውጥቶ አውርዶ ትክክለኛ የሆነውን ልክ እንደ ሶክራተስ ትክክለኛ የሆነውን ሳይፈራ የሚናገር ህብረተሰብ ጉዳትን ሳይ ያንን ጉዳት የሚቃወም ነገሮችን ክሪቲካሊ አይቶ ይሄ እንትን ያረጋኛል ይሄ እንደዚህ ያረግልኛል ሳይል ከልቡ ከእምነቱ ጋር ትክክል መስሎ የታየውን የሚሰራ ነው ለኔ ይላል። እንደውም አንድ ቦታ ላይ ምን ይላል ኖአም ቾምስኪ እውነተኛ ምሁር ከሆነ በአብዛኛው ስልጣን ላይ ካሉ ኃይሎች ጋር እንደራቀ ነው። ምክንያቱም ሁልጊዜ ክሪቲካሊ የሚሰራውን ያየ ስተት ሲሰራ ስለሚነቅፋቸው ይፈሩታል ይጠሉታል እና ትልቁን እንትኑ ደግሞ ምንድነው በህብረተሰብ ውስጥ ገብቶ የሚያውቀውን ለውጥ እንዲኖር ለህብረተሰብ ማስተማር የሚችልና የሚችል ብቻ ሳይሆን ተቀባይነት ያለው ህብረተሰቡ ይሄ ምሁር ነው ብሎ አክሴፕት የሚያደርገው ይላል። ምን ይላሉ እርሶ? አሉን እንደዚህ አይነት ምሁሮች አሉ ኢትዮጵያ ውስጥ አሉን? እነማን?
ኦኬ እንግዲህ እንትን ነው ይሄ ማለት እኔ የምሁር ባህሪ ያለው ነው እንጂ ምለው እንደዚህ ሙሉ ለሙሉ ይሄ ምሁር ነው ለማለት ብዙ ችግር እየፈጠረብን ነው አላደለ ይሄ ክራይቴሪያው ሙሉ ለሙሉ ያሟላል ለማለት የተቸገረ የሉም ማለት አይደለም በእውነቱ ለማናገር
ኢትዮጵያ ውስጥ ማለት ሆነው
ኢትዮጵያ ውስጥ
ኦኬ ኦኬ
አዎ አሉ ኢትዮጵያን ከመሰለኝ ነው
ታውቁኝ አዎ ትክክል ነው ኢትዮጵያ ውስጥ ለማወቅ ነው
ይኖራሉ ግን ምንድነው ቶሎ በግልጽ ያለ መውጣታቸው ተጋፍጠው ያለ መታያታቸው ወይም ደግሞ ስቃይ ስለሚበዛባቸው ስራቱ አቅማቸው በላይ ሲሆን ከዛም አልፎ ደግሞ አብራቸው ያሉት ሰዎች አብራቸው ሊያታግሏቸው ያሰባሰቧቸው ሰዎች ባህሪ ስለሚያስቸግራቸው የታማኝነቱ ብዙ ጊዜ ስለማይዘልቅ የኮሚትመንት የምንለው ነገር ከዛ የተነሳ ሀገር የመልቀቅ ነገር ነው የሚታየው የኢትዮጵያ ውስጥ አካባቢ ያየው የመሰላቸት ነገር አለ። ኦኬ አባቴን አጣው በዚህ ምክንያት ይሄን በመናገሬ ቤተሰቦቼን አጣው ንብረቴን አጣው ነው ያው እንግዲህ ስራቱ በጣም ከሚፈራቸው ባላደጉ ሀገሮች ውስጥ የሚፈራው ታድር አይደለም ህዝብ አይደለም ምሁር ነው። ትዝል እንደሆነ ጃኖይ ራሳቸውን የማስተዋወሰው ሰዎች የነገሩኝ እንደ እንንተናን እና አቤ ጉበኛን እና አጋሻይሉንም ኃይሉ ጎርገሞራውን ሁሉ ተነግሯል እንዲነገራቸው ተርባካቸው ተውኝ እና ሴኩሪቲን ከፍተኛ ክትትል የሚያደርገው እንደነዚህ አይነቶቹን ነው። በሳል ሰዎች መሰረታዊ ለውጥ በህዝቡ ለማምጣት ሆነስትሊ ከልባቸው የሚንቀሳቀሱ ያሉትን አስተዋዮች ነው መንግስት የሚፈራው። አንዳንድ ሀገሮች ውስጥ በተለይ አሁን በዚህ ሶሻሊስት የቀድሞ ሶሻሊስት ወይም ደግሞ ፖስት ኮሙኒስት የምንላቸው ውስጥ የሚፈራ ኢንተለጀንስ ያሚሉታል ያው የቃል የሚባለው ዩኒቨርሲቲ አካባቢ ላይ ያለውን ህብረተሰብ ከታጠቀ ቴሮሪስት ይላሉ ከሪልስ ኢሲስን ከመከታተል ሙርን መከታተል ነው ከፍተኛ ትኩረት እየተሰጠው ይላሉ። አሁን ኢትዮጵያ ደህንነት ውስጥ የሚሰሩ ሰዎች ብዙ ጊዜ ማንንም ተከታተሉ ስትከታተሉ ይኖራችሁ ስትላቸው ሙርን ነው ይላሉ። እነሱ መርዛሞች ናቸው ሐሳባቸው ብዙ ነገር ለመሞት የተዘጋጁ ለሞትን የማይፈሩ እና ህዝብን ግን ለማነሳሳት ላመኑበት ነገር ወይ ደግሞ ህዝብን ወደ ተሻለ ህይወት ይለውጣል ላሉት ነገር ምንም የማይመለሱ ስለሆነ እነሱ ላይ ለከፍተኛ ክትትል እናደርገው ይላል። እና ግን ያው የኢትዮጵያ ውስጥ አንድ ትልቁ ችግር ነው ግን ብዙዎች ይሄንን የማሟላት በተለይ ደግሞ ይሄን 30 አመት ውስጥ የምናየው ነገር ነው። ሲስተሙ እንግዲህ ከሲስተሙ ውጪ የትምጡ ነው አንዱ ደግሞ እንደምናየው ሲከጃኖ ወዲህ ነው የቀድሞውን እንቶ የምድሊክንም ላነሳል ይችላል ያጽ ምድሊክም ግዜ ያጽ ኃይለ ስላሴም ግዜ የነበረውን የምሁራኖች ባህሪ ትግል እና ይሄ ምንድነው ኢንተሌክቹዋል ቨርቹዋቸውን የሚባሉትም ማንሳት ይቻላል። ግን እንደው ይሄን 30 አመት 40 አመት አካባቢ የሆነውን አይተ ካየ ነው እንደው ከ66 ጀምሮ ሁለቱም ስርዓቶች ፋሽስት ናቸው ማለት ይቻላል። የደርግም ግዜም የወያኔም ግዜም ብዙ አሁንም ብዙ ልዩነት የለውም። የጨቋኝ ስርዓት ነው ሴኩሪቲው በጣም ወጪ ብዙ ወጪ ያስወጣል እና ትኩረት የሚሰጣቸው በሙሉ አክቲቪስቶችን ነው። እና የግድ እንዳልኩት የማስተርስ ዲግሪ የፒኤችዲ ማግኔት የለብም አክቲቪስቶች አሉ። አሁን እኔ ስማቸው ለጊዜው መዘርዘር አያስፈልገኝም እንጂ የምሁር እነዚህ 5-6 ክራይቴሪያዎች አሉ። እነሱን አሟልተው እየተንቀሳቀሱ ያሉ ለህይወታቸው ምንም ማይሳሱ አሉና ከፍተኛ ትክክል እየተደረገባቸው ያሉት በእነሱ ላይ ለምሳሌ አንዴ ትዝ ይለኝ ከበደ ሚካኤል ምን ይላሉ የተማረ ሆኖ እነቱን የማይገልጽ ባለጸጋ ሆኖ ገንዘቡን የማይሰጥ ድሃ ሆኖ መስራት የማይሻልቡ ሶስቱም ፍሬቢሶች ለምንም ማይረቡ እና የሚገርም ነው ይሄ አስተሳሰብ አለ በቋንቋ በሊትሬቸራችን ውስጥ እና እንትናም እንዳለው ነው ኤድዋርድ ሳይድ ነው ብዙ ጊዜ አሁን ያነሳው ቀደም ኤድዋርድ ሳይድ እና እንትና ናቸው ማነው ሾአም ኖምስኪ እንደው ዓለም ላይ ያሉ ከመላቸው ውስጥ እንግዲህ ብዙዎች አሉ እነሱ ሁለቱ በምህርነታቸው በማለት በእውቀታቸው ተወዳዳሪ ሌላቸው ሰዎች ናቸው። ከፍተኛ ዩኒቨርሲቲ ባለማሉ የሚባሉ ዩኒቨርሲቲ ውስጥ የተማሩ ያስተማሩ ሰዎች ናቸውና ሁሉ ግዜ የሚሏት ነገር አለ። አሁን ቀደም ያልከው ተመሳሳይ ነገር ነው የትሩ ኢንተሌክቹዋልስ ይሄውን ያልከው ቀደም አንድ ቦታ ላይ ኤድዋርድ ምን ይላል ዘ ሪል ኦር ትሩ ኢንተሌክቹዋል ኢዝ ፎር ኦልዌይስ አን አውትሳይደር ሊቪንግ ኢን ሰልፍ ኢምፖዝድ ኤክሳይል and exactly. on the margin of society ላላየ ይሄ ተቀራራቢ ነው ከእንትና ጋራ
ኮምስኪ ጋራ
ከኮምስኪ ጋራ ምንድነው እንደውም ራሱን የሚጎዳ ራሱን የሚያኮስስ እና ከህዝብም ራቅ ብሎ በራሱ ላይ ያው ሰልፍ ኢምፖዝድ የሆነ ኤክሳይል በራሱ ላይ ለሐሳቡ ለማመላለስ እንዲመቸው ንጹህ የሆኑ ሐሳቦቹን እንዳይበረዙበት እኮ ነው ኮረፕት እንዳይሆን ከባለስልጣኖችና ከስርዓቱ ከስታብሊሽመንቱ ራቅ ብሎ የሚንቀሳቀስ ይለዋል። እና ሌሎች ጽሑፎች አሉ አሁን ለምሳሌ ምንድነው አሁን ቀድም ያልከው የምሁር ውቀት የሰዎችን ኑሮና አኗኗር ወደ ተሻለ ሁለቱ ሶስቱም የሚሉት ነው ወደ ተሻለ ደረጃ ለማሻሻል የራሱን አስተዋጽኦ ማበርከት አለበት። ያው በእያንዳንዱ የውቀት ዘርፍ የሚደረግ ጥናትና ምርምር የሰዎችን ህይወት በማሻሻል ላይ ማዕከል ያደረገ መሆን አለበት ነው ማለት። ይህ ለሌሎች ሰዎች ሲባል የሚደረግ አይደለም። ከዚያ ይልቅ በሰዎች ህይወት እሴት የማይጨመር ነገር ለራሳችን ሆነ በሌሎች ሰዎች ዘንድ ፋይዳ ቢስ ተደርጎ ስለሚወሰድ ዘለቄታና አርካታ አይኖርም። ስለዚህ አንድ ሰው በትክክል ምሁር ለመባል የሚበቃው እውቀቱን ከራሱ አልፎ በሌሎች ህይወት ላይ ለውጥና መሻሻል ለማምጣት የሚጠቀምበት ሆነ ነው ነው የሚሉትና ምሁርነት ከዚህ አንጻር ታይቶና ተመዝኖ የሚሰጥ ክብር ነው ነው። እና እኔ እንደውም በሚገርም በባይብል ውስጥ በመጽሐፍ ቅዱስ ውስጥ እኮ ከዚህ በፊት ተነግሯል እኮ ይሄ አዲስ ነገር አይደለም። አሁን በጣም የሚገርም መጽሐፍ ቅዱስ ውስጥ ያገኘኋቸው ምን ይላል እግዚአብሔር ሀያል ይላል እንግዲህ ቁርአንም ላይ ይኖር ይሆናል እንግዲህ ማንንም አየ ማንንም አይልቅም እርሱን በማስተዋል ብርታት ሀያል ነው። እግዚአብሔር እንዲህ ይላል ጠቢብ በጥበቡ አይመካ ኃይልም በኃይሉ አይመካ ባለጠጋም በብልጥግናው አይመካ ይላል። እና ሁለተኛ ምሁር የትምህርትን ማለት ሁለተኛ ምሁር እሱ ብቻ እንደተመረቀ ሌላው ደግሞ እንደማይመለከተው አያስብም። ወነተኛ ሞር ስለሚያቀው ቁቀት በተራ ሰው ቋንቋ በማንኛውም ሰው ሊግባባው በሚችል ቋንቋ ይናገራል፣ ያስረዳል። ወነተኛ ሞር ነገሮችን በማቅለል ለህብረተሰቡ አክሰሰብል በሆነው ቋንቋ እንጂ በማወሳሰብ አይደለም። አሁን ብዙ ጊዜ በኢትዮጵያ ሬዲዮ ተሰማን ቢሆነ ጃርገኖች ይሰማሉ፣ የቃላት እንትሮች ናቸው፣ ውርጅብኝ ነው የሚመጣውና ለማሱ ለሰፊው ህዝብ ሊገባ በሚችል ሁኔታ አይደለም። ያን ውስብስብ የሆነ ሐሳብ ቀለል አድርጎ ለህዝብ ማቅረብ ራሱ ያንዱ ቨርቹስ ናቸው እና ወነተኛ ሞር ውቀቱን እጅግ የተቀደሰ ለጥቂት ሰዎች ብቻ የተለየ ያደርገውም ይላልና ወነተኛ የተማረ ትምርቱን በሰዎች ውስጥ በማብዛት ይታወቃል። ይሄ ዲስትሪቢዩሽን ያለው ማለት ነው እንግዲህ ለህዝብ እና ወነተኛ የተማረ ውቀቱን በማካፈሉ የርሱ ተፈላጊነት እንደሚጨምር እንጂ እንደሚቀንስ አያስብም። ወነተኛ ሞር ውቀቱን በማካፈሉ ሌሎች ይበልጡኛል የሚል ስጋት የለውም እና ብዙ ነገሮች አሉና ሌላም አንድ ደግሞ ጥቅስ ደስ የሚለኝ ምንድነው? እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው። እንግዲህ ምንድነው አሁን እዚህ ላይ ነጥቡ ምንድነው? ኢቭን የድሮቹ መጣጥፎች ሁሉ የሚያመለክቱት ምንድነው? የኮግኒቲቭ ብቻ አስፔክት አይደለም፣ ይሄ ኢንተለጀንስ የምንለው ይሄ አስተዋይ ፈጣን ነው፣ ንግግር ሬቶሪኩ ከፍተኛ ነው፣ ሰው ማሳመን ይችላል ብቻ አይደለም፣ እንትኖችም አስፈላጊነት ነው። የልብ የዋህ ነው፣ ቅንነት አው ሂዩሚሊቲ የምንላቸው ነገር። ከዚህ በፊት አንድ ይሄን ነገር አሁን ባይብሉ ላይ ያለው አንድ ጄ ውድ የሚባል አለ። ሮበርት ጄ ውድ ነው፣ ሮበርት ጄ ውድ ኢንተሌክቹዋል ቨርቹስ የሚላል መጽሐፍ አለና እዛ ላይ የሚላሉ በአማርኛ ስለዚህ ቨርቹስ የሚባሉ ነገሮች አሉ። እንግዲህ መሰጠቶች ናቸው መሰለኝ እና አብዝተው ይተነትናሉ ይህ ምሁርና ለጸሐፊው ገለጻም ምሁር ለመባል እውቀትን የመሻት ይሄ እንግዲህ ምንድነው ላቭ ኦፍ ኖሌጅ ነው። ይሄ አይወሰንም። ብዙ ኢትዮጵያ ውስጥ አይተ እንደሆነ የሆነ ፒኤችዲያቸውን አገኙ ከተባለ ከዛ በኋላ
አለቀ።
ጋዜጣም የሚያነብ የለም
አለቀ። እውቀቱ ለቀቀ። ፕሮፌሰር እስቲ አንድ ላሰማውት መርሶም የሚለው አለ።
ከዚህ በፊት ያን ከሀያ ምናምን ዓመት በፊት የኢትዮጵያ የአዲስ አበባ ዩኒቨርሲቲ አስተማሪ ከነበሩት
ይሰማል።
ይሰማል። ያ ከዚህ በፊት ከሀያ አምስት ዓመት በፊት ያኔ ወደ 42 የሚሆኑ የአዲስ አበባ ዩኒቨርሲቲ ተማሪዎች ጋር አስተማሪዎች ሲባረሩ አንዱ የሆኑት ፕሮፌሰር
እንዳራለው
ዘውዴ ሰሞን እሳቸው በቅርብ ጊዜ የሰጡት እንትን ስለ
እስቲ አብረን እናዳምጠው።
ስለ ዕውቀት እንትና እንደውም ምን ብለዋል? ስለ ገነት ዘውዴን እሷ እንደወጣችና ምን እሱን ሰምታችሁ ከሆነ
እስቲ ከአድማጭ ጋር አብረን እንስማውና
እንስማው በጋራ
እንቀጥላለን። እስቲ አድማጭም ይስማው ካገኘው።
ይህ ሁኔታ መስተካከል ይገባዋል። እናም ለትውልድም ደግሞ መተላለፍ ያለበት ነገር ስላለ ትውልድም ይህን ጉዳይ ማወቅ ስላለበት እሱን በተመለከተ የተጻፈ ነው። ከርሱ እንደምንረዳው የእውቀት አክፍሎተኛ ማለት ለማብራራት አንድ ሰው እውቀትን በተለያየ መንገድ ሊያገኝ ይችላል። በእኔ እይታ ከሶስት መንገድ ይማራል ሰው። የመጀመሪያው መንገድ ሰው በመድራችን ካለው ትልቁ ዩኒቨርሲቲ ማለትም ከአንቀልባ እስከ ቃሬዛ ወይንም ከልደት እስከ ግንዘት ባለው ሂደት ውስጥ ሰው ከወላጆቹ ከቅርብ ቤተዘመዱ ከአካባቢው ከጎረቤቱ ከማህበረሰብ የህይወት እስትንፋስ ከተቋረጠበት ጊዜ ድረስ ይማራል። ይሄ ትልቁ የዓለማችን ዩኒቨርሲቲ ነው። ሁለተኛ እጅግ ጠባብ የሆነችው ትምህርት ቤት ተሰርቶላት ወይንም የመማሪያ ቦታ ዛስርም ቢሆን እንደነገሩ ተመቻችቶለት መምህር ተመድቦለት በጀት ተበጅቶ ደሞዝ ተቆርጦለት ካሪኩለም ተነድፎለት የሚሰጠው በመደበኛ ትምህርት ቤቶች ወይንም ተዛማጅ ትምህርት ቤቶች አይነት ውስጥ የሚገኘው የትምህርት አይነት ነው። ከዚህ ይማራል። ሶስተኛው እግዚአብሔር በቀጥታ ልቦናው ላይ የሚያትምለት ማለት ነው። በቀጥታ ልቦናው ላይ ሲያትም ይህ በፍልስፍና ቋንቋ ጭልታ ይባላል ወይም ኢንቱዊሽን የሚባለው ነው። ይህም በተለያየ ዓለም ክፍል ውስጥ በተደጋጋሚ እንደታየው ለምሳሌ ቶራን መጽሐፍ ቅዱስን ቅዱስ ቁርአንን infinitesimal calculus phenomenal of the mind ይመሳሰሉትን ግዙፍ ይሆኑ ተላላቅ ተላላቅ መጽሐፍትን ቅዱሳት መጽሐፍትን ጨምሮ ምንም ሳነብ ምንም ሳጠና በቀጥታ ልቦናው ላይ የሚታተምበት መንገድ ነው። ከነዚህ በሶስት ዕውቀትን ማግኛ ወይንም ትምህርትን የመቅሰማ መንገዶች ሁሉ ውጪ ሆነ በአንዱም እንኳን ተጠቅሞ ለመማር ያልቻለ ሰው ዕውቀትን አብዝቶ የሚጾማት ስታልፍ ብትል ባጠገቡ የማያት እሱም የማይነካት ዕውቀትን ሲጾማት የሚኖር የመርገምት ጻፍ።
ፕሮፌሰር ግርማ አዳመጡት አይደለ? ባጠገቡም ስታል ባጠገቡም
ይረጋጋሙ ቢሰሙት የማይጠገብ ሰው ነው።
ባጠገቡም ስታልፍ ምንም የማይሰማው ነው ያለውና ምን ይላሉ?
አዎ በጣም ትክክል ነው። እኔ ምንም በዚሁ ላይ ልቀጥል ማለት የግለሰቡ ንግግር በዚህ ለትምርት ያለፈው ሳምንት ስል ነበር እንደው የቀዱ ግለሰቡን የሰው ልጅ መቼም የሚገጥመው ነገር አይታወቅም አይደለና አሁን ድምጹን ከፍ ያደረገበት ሰው ነው ይሄ ሰው አሁን ይሄ ምሁር እና ብዙ ሰዎችን ማስቀየሙ አይቀርም እና የተከታተሉ ሬኮርድ ማድረግ ጥሩ ነው የሚናገራቸው ነው።
ለምን ፕሮፌሰር ለምን ነው የሚቀየሙት? ብዙ ሰዎች ሳይቀየሙ አይቀሩም ማለት ነው። አዎ ንም
ተነጥረው ነው የሚናገረው።
ምንድነው የሚያስቀይማቸው?
እንዴ በጣም በክብራቸው እና በኢንቴግሪቲያቸው ተዳፍሮ መዳፈር እውነትን መናገር እኮ ያልተለመደበት ሀገር እኮ ነው ኢትዮጵያ። ምን ዘ ስታንዳርድ ኦፍ ዘ ዴይስ ምን ውሸት እኮ ነው። ህብረተሰቡ በውሸት እኮ ነው የሚኖረው እኮ። ህብረተሰቡ ያሻል ማለት አይደለም። በቃ አፓራተሱ እንዳለ ኢትዮጵያ ኢቭን አሁን እንኳን አቷቢ ከመጡ በኋላ ምን ሰማቸውን እንስቲ እንደው እንከታተል ከመንግስት የሚወጡትን ኢንፎርሜሽኖች እስቲ እንስማ። ህዝብ እኮ አንተ መንግስትን ከመንግስት አካባቢ የተጋነነ እንትን ውሸት የተጋነነ እውነትም ባይሆን ኢንፎርሜሽን የምትላቸው ፋክት የሚባለውን ተጠብቃል አይደለም እንዴ? እና ያ የሌለበት አካባቢ ነው ብዙ በውሸት ነው። ምን ዲክታተሮች አንዱ ባህሪ ከፍተኛ ባህሪ በውሸት ላይ ነው። የትራምፕን አትመለከተውም እንዴ? በየጊዜው በትራምፕ ከመጣ ወዲህ አሁን ደግነቱ የአሜሪካ ህብረተሰብ መቼም ቤዝንቱ መሰረቱ አልተናጋም። አሁን እንዳጋጣሚ ሆኖ ራሱ ወደፊት ታሪክ የሚመዘግበው ነገር ነው ይሄ ሰው ትራምፕ ስልጣን ላይ መጥቷል። ይሄ ራሱ ትራምፕ ስልጣን ላይ መምጣቱ ራሱ የሚደነቅ ነው እንዲህ አይነት ሰው መምጣቱ። እና ምንድነው ምን ፈጠሩ? አልተርናቲቭ ፋክት የሚባል ነገር መጣ ወይም አልተርናቲቭ ትሩዝ የሚባል ነገርና ማንኛውንም ትሩዝ ሌላ ትሩዝ አለ ይሉ ጀመር። ይሄ እንግዲህ ከትራምፕ ጋር አብሮ የመጣ እንትን ነው። እጅግ የሚያስደነግጥ ነገር ነው። የኛዎቹ አልተርናቲቭ ምንም የለ በቃ ይሄ ነው ትሩዝ ይሉሃል። እና አትሊስት አሜሪካ ውስጥ ትወያይበታል። ይሄ በግልጽ ትነጋገራለህ፣ በየመድረኩ ይነገራል፣ መጽሐፍ ይወጣል፣ አርቲክል ይወጣል፣ መሪዎችህን ትቀልድባቸዋለህ። እና ልዩነት አለው። እነሱም ቢሆኑ ይህንን እውነቱን ስለተናገርክ አደጋ አያደርሱብህም። አሜሪካ ውስጥ ትራምፕ ምንም ያደርግባቸው የፈለግከውን መናገር ትችላለህ። ኢትዮጵያ ውስጥ በጣም አስቸጋሪ ነገር ነው። በዚህ ጠንክረው የወጡ አይደሉም። እና በተለይ አዲስ የመጡት ብዙ ጊዜ አንድ ነገር ልናገር፣ ይሄ በጣም በጣም አስፈላጊ ነው። በኔ ጥናት ውስጥ ወደፊት ሆና በጽሁፍ መልክ አቀርበዋለሁ የምለው ምንድን ነው፣ ኢትዮጵያ ውስጥ የሚመጡትን ባለስልጣን አይተን እንደሆነ በዚህ 40 ዓመት ውስጥ ቶሎ ነው ፍትልክ የሚሉት። እንደዚህ ከጀርባ የምናውቀው ነገር የለም። እነዚህ ሰዎች ማን ናቸው?
ፕሮፌሰር ምናልባት አሁን ነካ ያደረጉት መሰለኝ አሜሪካን ውስጥ ያለውን የትራምፕን ሁኔታ አንስተው ህብረተሰቡ የፈለገው ማለት ይችላል። እንደገባኝ ከሆነ ይሄ የሆነበት አንድ ምክንያት ያለ ይመስለኛል። እኛም የምንሞክረው ኢንስቲትዩሽኖቹ አሉ ኢትዮጵያ ውስጥም የምንፈልገው ወይንም ደግሞ ሚስ የምናረገው ወይንም ያጣነው የለለን ኢንስቲትዩሽን ነው። በተለይ ሶስተኛው ዓለም ሀገሮች ሁልጊዜ የሚሆነው ምንድነው ኢንስቲትዩሽን ከማጠናከር ይልቅ ግለሰብን ስብዕና እንሰቅልና ማውረድ ያቀተናል መጨረሻ ላይ። ለዚህ አይመስለውትም ወይ አሜሪካን ውስጥ ትራምፕን የፈለገውን ማለት ይችላል? በሚዲያ በምንም በምን ክሪቲሳይዝ ማድረግ ይችላል። ምክንያቱም በህግ መብት አላቸው። ኢንስቲትዩሽን አለ ትራምፕ የፈለገውን ማድረግ አይችልም መቃወም እንደማንኛውም ሰው ማለት ቢችልም ህግን አልፎ ግን እርምጃ መውሰድ አይችልም ኢንስቲትዩሽን ያግደዋል ኢትዮጵያ ሙስሊምዛ መሆን የለበትም ወይ
ጌታ እሱ ነው ይሁን በጣም ትክክለኛ ነው የትን አለ ይሄ ምንድነው የህግ የበላይነት ለማስከበር የሚደረገውን ጥረት አሁን ይሄ ኢምፒችመንት ትራያሉ እንመለከተዋለን ራሱ ድራማ ነው የሚያመለክተው የዲሞክራሲ ገጽታን ነው የሚያመለክተውና በጣም ደስ የሚል በብዙ መቶ ሚሊዮን ዶላር ያወጡበት ነው ያ እንግዲህ ምንድነው እንዳልከው ተቋማቶቹ በዲሞክራሲያዊ ባህል የታነጹ የረጅም ጊዜ ሶሊዲፋይ ክርስቲያናይዝድ የሆነ የጠነከረ ኢንፍራስትራክቸር አለ የማይናጋ እሱን ነው እንግዲህ ኢትዮጵያ ውስጥ የሌለን ፕላስ ደግሞ እዛ ኢንፍራስትራክቸር ውስጥ ተቋማት ውስጥ ይሄ የምንለው ነገር አለ የቴክኖክራት የሚባሉን ቴክኖክራሲ ሜሪቶክራሲ ቢሮክራሲ የሚባሉ ነው ሶስቱ አስፈላጊዎች ናቸው አሁን ኢትዮጵያ ውስጥ የተሰገሰጉት ኦኬ ላይ ያለው አማራር ቀና ነው ዲ ነው ይሄንን ያሉት ግን ከታች ተቋማት ውስጥ የተሰገሰጉ ሰዎች አያሰሯቸውም ይባላል እና እንግዲህ አንዱ ምንድነው የዚህ እንግዲህ የተወሰነው ነካነት ምንድነው በዛ በተቋም ውስጥ ምን አይነት ሰው ነው የገባው ነው አንደኛ እውቀት እጥረት አለበት የቴክኖክራቶች አንድ ተቋም ያንድ ሀገር ኢንፍራስትራክቸር የፖለቲካ መዋቅሩ የገቨርንመንት የምንለው ነገር ያለ ቴክኖክራሲ ቴክኖክራቶች መንቀሳቀስ አይችልም ቢሮክራሲ ያስፈልጋል የሰለጠነ ቢሮክራሲ ሜሪቶክራሲ ሜሪት ያስፈልጋል አሁን በሙሉ የተቀመጡት ሜሪት የላቸውም በውሸት ብዙዎቹ በውሸት ሰርቲፊኬት እኮ የተቀመጡ አሉ እስቲ ኢትዮጵያ ውስጥ ገብተን ያለፈውን ጊዜ ተናግረዋለሁ ስንቱ ነው አሁን በእውነት ይሄ በትክክል 12ኛን ክፍል አልፎ ዩኒቨርሲቲ ጨርሶ ይሄን ዲግሪ ያገኘው ይሄን ዶክትሬቱን ያገኘው ብዙ ችግሮች እንዳሉ አቃለሁ የተወሰኑ ባለስልጣኖችን ስም መጥቀስ አስፈልግም የማትሪክ ውጤታቸው የሌላ አለ እስካሁን ማን እንደፈተናቸው እንዴት ዩኒቨርሲቲ እንደገቡም አይታወቅና ይሄ መጫውቻው ሆናል ይሄ ክሬንትን ምንድነው ክሬዲቢሊቲውን ዩኒቨርሲቲው ተቋማት ክሬዲቢሊቲ ያሳጥቶናል እዚህ አሁን ምንድነው እሱ ወደ ጎሞጎፋ ያለው ዩኒቨርሲቲ አርባ ምንጭ ውስጥ የሚደረገውን ቅጥር አስተማሪዎቹ ኳሊቲ ሄዶ ያን ሳምፕል ብቻ ወስዶ ማጥናት ይችላል አንድ ወራ ሳሙኤል የሚባል እንግሊዝ ሀገር ቢኖር ጽፎታል አርባ ምንጭ ብቻ እንደ ኬዝ ብትወስድ እጅግ ያሳፍራል ኢትዮጵያ ውስጥ ዩኒቨርሲቲ አለው የሚለውን ነገርና በሙሉ ማን እንደገባ እንዴት እንደገቡ ይሄ ምንድነው ግሬድ ፖይንት አቨሬጅ የሚባለው ነገር እሱ ተረስቷልና የፖለቲካ አቋም ነው እና አይ ሲስተሙ ርካሽ ከሆነ ሲስተሙ ኮረፕት ከሆነ በዛው ውስጥ የሚታቀፉት ሁሉም በተወሰነ መልኩ ያው እንትን ነው እንትን ይሆናል ይመረዛሉ ያም ሆኖ ግን አሁንም ቢሆን አሉ ምሁራኖችና ይንቀሳቀሳሉ እንዳልኩት ይሄ ደረጃቸው ነው ችግሩ አሁን ቀደም ልጨርስልህ የፈለኩት ምንድን ነበር መሰለ ያው አንድ ምሁር ሊኖረው ስለሚገባቸው እንትኖች ምንድን ነው መሰጠቶች አንዱ ያው እንትን ናቸው ብለናል ላብ ኦፍ ኖሌጅ ነው እውቀትን ለማሻሻል ነው እንግዲህ ሁልጊዜ መታራል በአንድ ጊዜ በድሮ እንትን ያነበበውን እያመላለሰ እንናገራለን እያሳፍራለን ዓለም በጣም እየፈጠነ ሄዷል በአሁኑ ሰዓት እና እውቀትን በየጊዜው የምታሻሽለው ካለ ጠዋት ተነስተ ጌተንበርግ ፖስተን እንደ ዋገንስ ኔተር የማታነብ ከሆነ መጽሐፍቶችን የማታነብ ከሆነ ያው ምሁርነት የቆየ ነገር ነው ሌላው ይሄ ጽናት የሚሉት ነገር ነው ጸናይነት ይሄ ፈርምነስ እሱ ኢትዮጵያኖች ችግር አለ በገንዘብና ጎሳዊነት ይደልላቸዋል ይሄው የምናየው ነገር ነው ከተለያዩ ጎሳዎች በሰሞኑ በጣም የሚያሳፍሩ የተለያዩ አሁን የትግራይ ሚዲያ ያለ ምሁራኖችን እያቀረበ ያነጋግራል የኦሮሞ ሚዲያ ያለ ምሁራኖችን ያነጋግራልና የሚጠቀሙበት ቋንቋ በሙሉ በጥርሹ ምንድነው የሚገርመው ያተኮረው በትውልድ አሳናሽ ነው በታኝና ትውልድ አሳናሽ እነዚህ ሁለቱ ቃላቶች ይወቃሉ
በጣም ጥሩ ፕሮፌሰር አሁን እየነካኩልኝ ነው አንዳንድ ነገሮችን እኔ እንደማየው ከሆነ የኢትዮጵያ ድምፅ ሬዲዮ እንደማየው ከሆነ አንዳንድ ነገሮች በተለይ በምሁራኖች አካባቢ የሚታዩት እርስዎ ያነሱት ግራ ያጋቡናል ቱዛት ኤክስተንት ሄደን ምሁራን የሚባሉት ቤዚክ የሆኑ እውነቶች ላይ እንግዲህ እነ ሶክራተስም እነ ቾምስኪም ሁሉም የሚሉት ምንድነው እውነትን ሳይፈሩ ከራሳቸው እምነት ተነስተው አካባቢያቸውን አይተው ተረድተው ወዘተ እውነትን ማንንም ይጎዳኛል ማንንም ይጠቅመኛል ሳይሉ እውነትን የሚናገሩ ናቸው ነው የሚለው እነዚህ ምሁራኖች እኛ ጋር ግን የምናየው ቤዚክ የሆነ ሀቅን እንኳን ሁለት የተለያዩ ከተለያየ ብሔር የወጡ ምሁራኖች አይስማሙበትም ምሳሌ ሰው ተገደለ
አዎ ለከራ
ሰው መሞት ፋክት ነው በምንም መንገድ ይሙት መሞቱ ፋክት ነው። ያንን መሞት ለመናገር እንኳን ያንን ሰው ለምሳሌ ያለፉት 80 ምናምን ሰዎች ሞቶ የተባሉን የተለያዩ ምሁሮች በተለያየ አካባቢ የተሰለፉ ምሁሮች ኮመን ቋንቋ እንኳን ያላችሁም የነዛን ሰዎች መሞት በጋራ ለማውገዝ። ምክንያቱም ሰው መግደል ፈጣሪ የፈጠረውን ሰው ልጅ ሊተካው የማይቻለውን ሰው መግደል ኃጢአት ነው። ያንን እውነት እንኳን በጋራ ሆኖ መናገር አልቻሉም። ምክንያቱም ሁሉም ከራሱ ኢንተረስት ነው የሚነሳው ከፋክት አይደለም። ይሄንን እንኳን መدرس ያልቻልን ምሁራን ያለን አገር ሆነናል። የሰዎች መሞት ትክክል አይደለም ሰው ይተገለዋል ሲባል አይ ምክንያት አለው የመገደሉ ይላል አንደኛው ቢገደልም ምንም አይደለም ይላል። እና እስከዚህ ወድቀናል እንዴት ያውታል ይሄንን?
አዎ ይሄ ምለኔ ማዝልበት ነው በትክክል እንደ አይ ዊሽ እንደ ቆንጆ መልስ ቢኖረኝ ደስ ባለኝ። ግን እኔ አሁን በጣም ያዘንኩበት ለምሳሌ አቶ እስክንድር ነጋና ፕሮፌሰር ጌታቸው ኃይሌ ያው የተባበሩት መንግስታት እንትን ኒውዮርክ ቀርበው የተፈጸመውን ግድያ ወይ ማሳከር እልቂት ከዚህ ከጃዋር ማህመድ ጋር ተገናኘ ዛሬ ስንት ወር ነው ባካችሁ ወደ 4-5 ወር ሄደው አመልክተዋል። እንግዲህ ጄኖሳይድ ምልክቶች እየታዩ ነውና ያለም ህዝብ እንዲያቅ ነው እንግዲህ በተባበሩት መንግስታት የሰሚ እንትን አለ ፓነል አለ ብለው ይሄን አመልክተዋል። እና ከዛ ግን ተከትሎ ይሄ አንድ ትንሚሉት አለ የኦሮሞ ስተዲስ አሶሲሽን የሚባል አለና የዛ ውስጥ አንድ ሰው በእኛ ዱጋሳ የሚባል አለ ፒኤችዲ ያለው ይላል። እና ሌተሮቹ ደብዳቤዎቹን ለዩኤስ ዲፓርትመንት ስቴት ለአውሮፓን ዩኒየን ለአፍሪካን ዩኒየን እና እነዚህ ሰዎች ውሸታሞች እንደሆኑ ሪስፖንዲንግ ቱ ፎልስ አሶሲሽንስ ይላል። እንግዲህ ሪስፖንዲንግ ቱ ፎልስ ማን ነው አኩዚሽንስ ነው ይቀርታ እነዛ ያቀረቡት እነሱ ሞራ ናቸው እነሱ ያቀረቡት ፎልስ ነው እውነትነት ያልተመረኮዘ ነው ብሎ ውስጡን ደብዳቤው ከፍለፊት ያለ እንዲህ አንድ 5 ገጽ ነው 6 ገጽ ነው ታዝናለ። ይሄ ሰው የተማረ ነው አሜሪካ ውስጥ ነዋሪ ነው ግን ዶሊቲንግ ስለሰውየው ማየው ዝላይ ምንድነው የኦሮሞ ከረር ያሉ እንቅስቃሴዎች አሉ እዛ አካባቢ ውስጥ እንቅስቃሴው ነው እና ግን ያው ሞር ነው የሚባለው ወይም ደግሞ እንግዲህ ያው ዶክተር ይላል እና ይሄን ሲጽፍ ጎበዝ ነው እንግዲህ ይሄንን እንግሊዝኛ ጠናክሮ መጻፍ የቻለ ሰው እንዴት ነው ሊግባቡ የማይችሉበት ምክንያት ምንድን ነው? ያው ቅድም ያነሳው ነገር ነው እና እንግዲህ ምንድነው እኔ የኔ አንድ መልስ ልሰጥ የምችል ይሄ በጣም ያሳዝን ነው በጣም አጥብቼው ሰውየው ማንነቱን አውቄ እንደገና ብመለስበት ደስ ባለኝ። ግን እጅግ የሚያሳዝነው ምንድነው ይሄ ስርዓቶች የሚፈጥሩት ነው እንዴ ትንሽም ቅድም ልጠቁም እንደፈለኩት ምን ከ66 ጀምሮ ፖላራይዜሽን ተፈጥሯል ሰውን ካቴጎራይዝ የማድረግ ነገር ይሄ ጸረ ህዝብ ነው ይሄ ሶሻሊስት ነው ይሄኛው ለህዝብ ደጋፊ ሀዳሪ ነው የተባለ ከ66 አመት ጀምሮ እንግዲህ ኢትዮጵያን እንግዲህ መጀመሪያ ምንድነው ችግሩን ካላወቅ ነው መፍትሄ ልናገኝ አንችልም አይደል እና ሀፉ የሚያስከደናል በጣም አይደንቲፋይ ያላደረግነው ከ66 ጀምሮ ኢትዮጵያ ይሄ ምንድነው የሚባለው አሴቶቿ ነው ምንድነው ኢሴት ቫልዩስ ነው የሚባለው ኢሴት ቫልዩስ እንትን ይያሉ ነው እየተበታተኑ ነው ያሉት መሰረታዊ የሆኑ ለምሳሌ ፈሪሃ እግዚአብሔር የሚባል ነገር አለ። ኮሙኒስትም ይሁን ሃይማኖተኛም ሆነ አትሁን የፈሪሃ እግዚአብሔር የሚል ጥቃለ ለሱ ራሱ ብልበታት ነው እንዴት ስንት ጠቃሚ ነገሮች ይሄ እየጠፋ መጥቷል። የስነ ምግባር ነገር የግብረ ገብ ነገር በዚህ በቋንቋችን በባህላችን ውስጥ በጣም ስር ሰዶ የነበረው እንትናችን ነፍሳችን ማለት የሀገሪቷ ነፍስ ነው ሴት ማለት ሀገር የምትኖረው በሴት ነው ቫልዩስ ከሌለ ምንም ዋጋ የለው ማለት ሌላ ሰው ፈሪሃ እግዚአብሔር ይችላል ወይ ወደ ሳይንስ አካባቢ ያለ ሰው ስነ ምግባር ይችላል ሌላው ደግሞ ግብረ ገብ ሊሆን ይችላል። ይሄ ሞራሎች ናቸው ሞራል ክራይሲስ ደርሶብናል ኢትዮጵያ ከ66 አብዮት ጀምሮ እና አብዮቱም ይሁን እነዚህም ደግሞ በትግል መተው አሸንፎ የገቡትም ደግሞ መጀመሪያ ላይ ይናገሩት የነበረው ቋንቋና እንግዲህ ቲፒኤልኤፍ ከዛ በኋላ እየተሰራ ያለው ነገር ስትመለከተው ይሄ ሁሉ ምንድነው ለኢትዮጵያ ህዝብ የተረፋት ለሀገሪቱ ዝቃጭ እና ሰዎች በህግና ደንብ በሞራል እንደው ይሄማ እግዚአብሔርም አይፈቅደውም የሚባለው ነገር ይሄማ ሰው አይፈቅደውም አሁን ስዊድን ሀገር 80% ሃይማኖተኛ አይደለም ይሁንና ሰው እንትናለው የኮንሺየስ ምንድነው የሚባል ኮንሳይንስ ነገር ይሄ ህሊና የሚሉት ነገር አለ እና ህሊና ጠፍቷል። ይሄ ህሊና ለህሊና አይነኩ እኔ ይሄንን አላረግም ይሄንን አላረግም ቆሻሻ ምገር ላይ አልጥልም ህሊና ይወቀሰኛል ይላልና ይሄ ኢትዮጵያ ውስጥ ያለው በሽታ የሰፈነው ነው እንዳለ ከጫፍ እስከ ጫፍ። ያ እንግዲህ ውስጡ በዘር መልክ አለው የትምርት ጥረትም አለ የሌሎችም ነገሮች እንትን ብለው ባህሎች ገብተው ኢትዮጵያን የማድከም ህዝቧን የማድከም ነው። እነዚህ ምሁራን የተፈጠሩት በዛ እንትን ውስጥ ነው ፕላትፎርም ውስጥ ነው በዛ ስትራክቸር ውስጥ ነው ኬቲም ቱ ነው። ግን አትሊስት ግን ትንሽ ነው የምንለው ምንድነው ከ66 አብዮት በፊት የተወለዱ እንደና አሁን ለምሳሌ እንደነ ፕሮፌሰር መራራ ጉዲና ሌሎችም ባሉ ከነሱ ደግሞ ትንሽ የተሻለን ጠብቅ ነበር ሌሎችም አሉ። እና እንደው ሞር ወደ አስታራቂነቱ ወደ ሽንግልናው አሁን እኮ ችግሩም ሆሩ ፖለቲካሊ አክቲቭ ከመሆን ይልቅ እና የፓርቲ አባል ከመሆን ይልቅ እና የራሱን አጀንዳ ከመምራት ይልቅ በመሆር ወተኛ መሆር እንግዲህ እንደ ቀደም እንዳልኩት ይሄ ማነው ሙልጄ ውድስ የጻፈው ኢንተሌክቹዋል ቨርቹሱን ይዞ ከጀርባ ሆኖ ቢናገር እውነት ምን ያህል እንትን በተሻለ ነበር ለሀገሪቷ። ሞሮች ብርቅ የሆኑ ፖለቲካው እንትን ብለው ወግ ነው ከመግባት ይልቅ ራቅ ብለው ያንን ክሪቲካሊ መገምገም ነው ያለባቸውና ከሬጅስ መሆን አለባቸው። እንግዲህ ለቀደም ያልኩት የጻናይነት ፈርምነስ ያስፈልጋቸዋል። ይሄ ሂዩሚሊቲ ደግሞ ያስፈልጋል። የምንድነው በቃ ታች ወርዶ ሰው ሳይና በጎሳ በሃይማኖት በክላስ በትምህርት ሰውን ስለይ የምትንቀሳቀሰው በሌላው ደግሞ ነጻነት ኢትዮጵያ ውስጥ ያለው ሙር ትልቁ ችግሩ ምንድነው? ኦቶኖመስ አይደለም። ሁሌ ከሌላ ሰው ጋር እየተያየ ነው። በራሱ እንትን አይንቀሳቀስም። ከጥቅም አኳያ ይሄኛው የምናገረው ነገር የቤተሰቤን ክብር ይነካል ወይ የጎሳዬን ያስቆጣል ወይ ከሚል ነው። እንግዲህ ሌላው ደግሞ ደግነት ነው።
ፕሮፌሰር እንዳሉት እንግዲህ እነዚህ ሰዓታችንም እየደረሰ ነው። እነዚህ ሁሉ ችግሮች እርሶ መግቢያ ላይ እንዳሉት እነ ቾምስኪም እንዳሉት ሶክራተስም እንዳለው ሰዎች ምሁሮች በአሁኑ ጊዜ የሞራል ውድቀት ከደረሰብን አንዱ በነገራችን ላይ ይሄ የሞራል ውድቀት እኮ ወደ ሃይማኖቱም ውስጥ ገብቷል።
አዎ ልክ ነው።
እግዚአብሔርን አላህን ሁሉ በቋንቋ ሊከፋፍሉት አንዱን ብሔር እንዲደግፍ ሌላውን እንዲጠላ ሊያደርጉት እየሞከሩ ነው። በጣም የሚያሳዝነው ውድቀታችን ቀላል አይደለም። የባህል የህሊና ማጣት ወንድሙን ገሎ በወንድሙ ሬሳ ላይ ተሻግሮ ሀብት ለማካበት የሚፈልግ እንደሞላ በአሁኑ ጊዜ ሁኔታዎች ያሳያሉና እርሶም እንዳሉት ሌሎችም ፈላስፎች እንዳሉት አይ ቲንክ ሞራል ዝቅት ደርሶብናል። ሂዩማኒቲ ራስን ዝቅ ማድረግ ይሄ ነው ለሚያምኑበት ትክክል ለሆነው ነገር ራስን እስከመሰዋት የነበረው የጥንት ፈላስፋዎች እምነት ጠፍቶ ምን አገኝበታለሁ what's in it for me የሚለው ላይ የገባን ይመስላል። ምሁራኑ ምንድነው ማገኘው ይሄን ብል ይሄን ብሰራ ይሄን ብደግፍ ማን ነው የሚጠቅመኝ ማን ነው የሚጎዳኝ ለማለት የገባን ይመስለኛል። እስቲ ለማጠቃለያ አርሶ በዚህ ላይ ምን እንደሚሉን እንስማና እንስማ።
አዎ እንግዲህ አዎ ባጭሩ አሁን በ3 4 ደቂቃ ውስጥ እንግዲህ አሁን ምንድነው ለማጠቃለያ ያህል ኢትዮጵያ ውስጥ ያለው ምሁራን የሞራል ከፍተኛ የሞራል ክራይሲስ ላይ ወድቋል። አይንና ድምጽ መሆን አልቻለም ለህዝባችን ለችግራችን ለኢትዮጵያ ላለችበት ሁኔታ አብዛኛው ማለት ነው። ሌላው ይሄ ክራይሲስ ኦፍ ክሪቲካል ቲንኪንግ የምለው ነገር አለ። የማስተዋል እና የሐሳብን የማውጣት የማውረድና የመተቸት ባህሉ ትልቅ ክራይስ ላይ ደርሷል። ይሄ መታከም የሚገባው ነው። ሞራል ክራይሱ የክሪቲካል ቲንኪንግ ክራይስ እንግዲህ ከዩኒቨርሲቲ ተቋማትና ከትምህርት ተቋማቶች ጋር የተገናኘ ነው። ሌላው ደግሞ ይሄ ክራይሲስ ኦፍ ሰልፍ ኮንፊደንስ እና ዲፊሲት ኦፍ ኢንተሌክቹዋል ከሬጅ የምለዋለ ይሄ በቃ ይሄ ያቅድም ያነሳዋቸው ነገሮች እንደ ኦቶኖሚ እንደ ከሬጅ እንደ ጀነረሲቲ ላብ ኦፍ ኖሌጅ ፕራክቲካል ዊስደም የመሳሰሉት ነገሮች ክራይስ አለብን ኢትዮጵያ ውስጥ። ሌላኛው የቪዥን ነው እንግዲህ ክራይሲስ ኦፍ ቪዥን የምንላቸው ነገሮች አለም። ክራይሲስ ኦፍ ኮሚኒኬሽን በስነ ስርዓቱ ከህብረተሰቡ ጋር ኮሚኒኬት ማድረግ አልቻለም። እና የክራይሲስ ኦፍ ኢንተሌክቹዋል ሊደርሺፕ ትልቁ የአመራር ነው ኢንተሌክቹዋል ሊደርሺፕ ነው። እሱን እንዴት እናቃልለዋለን ነው እኔ የሚመስለኝ። ያው አንዱ ምንድነው ይሄ ክሬት አሁን አንተ የጀመርከው አይነት ውይይት አለ አይደለ? የቲንክ ታንክ የሚባል አለ አይደለ? የምሁራንን የሚሉ ባዮች ተሰባስበው ይሄንን ነገር በጣም በትልቁ ኢትዮጵያን ሊያድናት የሚችል አንዱ ይሄ ክፍል መሆኑን ተገንዝበን በሞራል የተገነባ በስነ ምግባ ኢንተሌክቹዋል ቨርቹስ ያሉት ኃይል እንዴት ነው የምንመርጠው? ህዝብን ሊያዋይ ህዝብን ብድግ ሊያደርግ የሚችል ኢንተሌክቹዋል ሊደርሺፕ ችሎታ እንዴት ነው የምንፈርጥነው ነው? ሌላው ደግሞ ሌጋል ይሄ ምንድን ነው? ሌጋል ዲፌንስ ፈንድ የሚሉት አለ። ምክንያቱም ምሁራኖች ብዙ ጊዜ በተለያዩ ሀገሮች ምሁራኖችን የሚያስጠብቅ እንትናል ህጋዊ የሆኑ ተቋማት በተለየ ራሳቸው የሚያቋቁሟቸው ነገሮች አሉ። ልክ አሁን የጋዜጣ ማህበር እንደ ጋዜጦችን ሁኔታ ባለም ሁኔታ ይከታተላል። ጋዜጠኞች ላይ የሚደርሰውን ስቃይ ምስል ለምሁራንም እንደዚህ አይነት እና ሌሎች አሁን እንዳልኩ አይነት ይህን አይነት አሁን እየደጋገሙ ኤክስፐርት ፓኔሎችን ማስፋት የመሳሰሉት ነገሮች አስፈላጊ ናቸው ላለሁኝ። እንግዲህ መዝጊያው ምንድን ነው? በአንድ ደቂቃ ልዝጋው ካልከኝ ይሄ እንትና ነው። እኔ በጣም ወደው የፓኪስታናዊ ኤድዋርድ ሰይድ ማቹ የዛሬ 10 ዓመት ነው ሞቶ የተናገረው ንግግር ነው። በእንግሊዝኛ ያኔ ጻፈው በአማርኛ እንዲህ ነው የሚለው ምሁር ማለት በህዝብ ውስጥ እየኖረ የህዝብን ጥያቄ ወይም መልእክት አመለካከት ፍልስፍና ወይም ሐሳብ ለመወከል ለመያዝና ለመግለጽ የሚያስችል ብቃት ያለው ግለሰብ ኢትዮጵያ ውስጥ አለ የለም? በጣም አጠራጣሪ ነው። ይህ የምሁራን ድርሻ የራሱ ደረጃ ያለው ሲሆን በአደባባይ አሳፋሪ ጥያቄዎችን ለማንሳት ማለት አሳፋሪ ተብሎ ቢገመት ኋላ ቀር አመለካከትንና ግትር ቀኖናዊነትን ለመጋፈጥ እንዲሁም ለመንግስትና ተቋማት ፍላጎት በቀላሉ እጅላ ለመስጠት ድፍረትና ቁርጠኝነት የሌላቸው ሰዎች ሊወጡት እንደማይችሉ ተጠቅሷል። ያው ግልጽ ነው። በዚህ መሰረት ምሁራን ማለት ሐሳብና አስተያየታቸው በአደባባይ በመግለጽ የህዝብን ጥያቄ የሚያንጸባርቁ እንዲሁም ኋላ ቀር አመለካከትና ግትር አቋም በይፋ የሚሞግቱ ናቸው ይላል። ይሄንን ግብ ለመድረስ እንግዲህ አሁን ቀደም ትንሽ ተቃቅሻቸዋል ወይ ሰዓት እጥረት ስላለ ይሄንን ተቋማትን እንግዲህ ማጠናከር ነው። ይሄና እንዳንተ አሁን የጀመርከው ነው ፓኔል አለ አይደለ? የኤክስፐርቶች እያነጋገሩ እነቱን ለመናገር አንድ የሆነ አዲስ ባህል ያስፈልጋናል ኢትዮጵያ ውስጥ። ይሄንን እንደዚህ ምንፈልገውን አይነት ምሁር ኢትዮጵያ እንድታመርት ከተፈለገ አለዛ ግን አቅጣጫው በጣም የመጨረሻው ሞራል ውድቀት የህሊና የሚባል ነገር ኢትዮጵያ ውስጥ እየጠፋ ያለበት ሁኔታ ነው ያለውና አሁን እህቶቻችን ታስረው ይያሉ እስካሁን ምንም መልስ ለምሳሌ ከመንግስት አለማግኘቱም ይሄ አንድ ምሳሌ ነው። ምን ያህል ምሁራን ነው ድምጻቸውን ከፍ ያደረጉ ብለን ጥያቄውስ መቅተት አለና የምንፈታተንበት ሰዓት ነው። ምሁሮቻችንን 17 ነው 21 ናቸው ወጣቶች ታግደው የጫካውስ ናቸው ያሉት ምን እየተደረገባቸው ነው? መንግስት ለምንድን የተለያየ ኢንፎርሜሽን የሚሰጠው መንግስት ብየው እንግዲህ እና ይሄ ራሱ ደፍረ መናገር አለብን። ምንድነው ፍራቱ?
ፕሮፌሰር ግርማ ብርሃኑ የጎተንበርግ ዩኒቨርሲቲ የስፔሻል ፔዳጎጂ መምህር ለሰጡን ማብራሪያ ከፍ ያለ ምስጋና እናቀርባለን። እርሶም እንዳሉት ወደፊት የኢትዮጵያ ድምጽ ሬዲዮ የምሁራን አስተዋጽኦ ለሀገራችን እድገት ምን መሆን አለበት በሚለው የተለያዩ ምሁራንን ለመጋበዝ እኛ ፍላጎት አለን። እንግዲህ ምሁራኑም እንደሚተባበሩን ባለሙሉ ተስፋ ነን። በተረፈ እንግዲህ ከእርሶ ጋር የምናደርገው ግንኙነት የጠበቀ እንደሚሆንና ወደፊትም በተለያዩ ሐሳቦች አስተያየቶ እንደሚሰጡን በመተማመን ጌታዬ እጅግ በጣም አመሰግናለሁ።
አደም በጣም አመሰግናለሁ። ብዙ ማውራት ይቻላል፣ ሰዓቱ ስላጠረ ነው።
ጊዜ አለን፣ እንገናኛለን። ጤና ይስጥልኝ።
ጤና ይስጥልኝ ወዳጅ። ሰላም ወዳጅ። ሰላም ክረም
somebody is sitting casual at casino nero no go te saya de samagabe wamboni go se gana to jisa ulin bula male o maxidisa barish dabare gana madechi o rabije de dabare gana madechi o rabije de adam bane na khyaji ga ko sa senju na ve ka ruba ko kandar be somebody sitting casual at casino nero no go te saya de samagabe wamboni go se gana to jisa ulin bula male o maxidisa barish dabare gana madechi o rabije de dabare gana madechi o rabije de ملکی
አማራ ብሔራዊ ንቅናቄ ከፍተኛ አመራሮች ጋር በስቶኮልም ከተማ ሲሄድ ፌብሩዋሪ 1 2020 የአብን ከፍተኛ አመራርና የንቅናቄ ምክትል ሊቀመንበር ረዳት ፕሮፌሰር በለጠ ሞላ እና የድርጅቱ ጉዳይ ኃላፊ አቶ ጋሻው መርሻ በሲቪል ኮሚኒቲ ኢትዮጵያን ጋር ተገናኝተው ለመወያየት ቀጠሮ ይዘዋል። በእለቱ በአዲስ ሰላማዊ የፖለቲካ ትግል ዙሪያና በወቅታዊ የሀገራችን ጉዳይ ላይ ከአመራሮች ጋር በአካል ተገናኝተው እንዲወያዩ ተጋብዘዋል። ቦታ ባዛር ምሰን ፖርትፎስ ሊላ ቬገን 44 ባዛር ምሰን ሰዓት 13 ሰዓት ጀምሮ ለበለጠ መረጃ በስልክ ቁጥር 0722744447 ይደውሉ። የአማራ ማህበር በሲቪ
አርማጮቻችን እስካሁን ስትከታተሉት የነበረው በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ በማንስና አስተናግዳችሁ የነበረው እኔም መርሶ እንደማገኝ ነኝ።
እኔም እስክንድር ሽፈራው ነኝ።
እኔ ዮናስ ደርሶ ነኝ።
ቢኒያም
እና እንዲሁም መሐመድ አሊ ናቸው። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።